ይህ በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስጥልን አድማጮችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ንጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን እነሆ የሳምንታዊ የሁድ ለኢትዮጵያ ድምጽ ሬዲዮ ፕሮግራም ጀምሯል። በዛሬው ፕሮግራማችን እንደተለመደው የተለያዩ አርዕስቶችን እንዳስሳለን። በዛሬው የስርጭታችን አንድ ወጣት እንግዳ እናስተዋውቃችኋለን። ዘቢባ ኢብራሂም ትባላለች። ኢትዮጵያ ከሰባ በመቶ በላይ ወጣቶች ያሉባት አገር ነች። ሆኖም ግን የፖለቲካውን መርከብ የሚመሩት በአብዛኛው እድሜያቸው ገፋ ያለ ሰዎች መሆናቸው ብዙ ጊዜ ይነገራል። ይሄ ደግሞ ወጣቱን ከፖለቲካው ከህብረተሰባዊው ከኢኮኖሚው አርቋል እየተባለ ይታማል። ምናልባትም እንግዲህ የወጣቶች መበራከት በፖለቲካው በሶሻልና በኢኮኖሚው ወደፊት መምጣት ሀገሪቷን ለውጥ እንድታገኝ ያደርጋት ይሆን? ይሄን እናያለን። ይሄን በተመለከተ እንግዲህ አንዲት ወጣት አንድ የፖለቲካ ድርጅት ውስጥ ለግላጋ እድሜዋ ገብታ ለመመረጥ እየተወዳደረች ነው። በቀጥታ ይችን እህታችንን ዘቢባ ኢብራሂምን በስልክ እናስተዋውቃቸዋለን። የትኛውን ድርጅት ወክላ ነው የምትካፈለው? ለምንድን ነው በዚህ በወጣት እድሜዋ ባልተለመደ ሁኔታ እንዲህ አይነት ቦታ ውስጥ የገባችው? እንድታስረዳን ጠይቀናታል። ዜና እንደተለመደው በአምስት ሰዓት ላይ ይቀርባል። ከዚያ ቀደም ብሎ ሳምንታዊ የሁድ ጨዋታ ፕሮግራማችን የበረከት ብሩክ በረከት ይቀርባል። በዛሬው ጊዜውን ጠብቆ ውይይትም ይኖረናል። በውይይታችን ኢትዮጵያኖች አስተያየታችሁን ስጡ፣ ሐሳባችሁን አካፍሉን። ይህ የአንድ መስመር ብቻ ውይይት መሆን የለበትም። ኢትዮጵያዊ በሙሉ የመሰለውን ያለምንም ፍርሃት በዚህ በነጻነት ሀገር ስለምንኖር ምንም ሳይሳስብ ማንንም ሳይፈራ የሚመስለውን የልቡን ተናግሮ ለችግሮቻችን በጋራ መፍትሄ መፍታት እንኳን ባንችል ሐሳብ ማቅረቡ አንድ ትልቅ ነገር ስለሆነ ሐሳብ እናቀርብ፣ እንድፈር። መፍራት ለሀገራችንም ሆነ ለኛ አይጠቅመንም። ፍርሃታችንን ያዩት ትዕግስታችንን የሚያዩ እንደ ፍርሃት እየቆጠሩት በጭንቅላታችን ላይ እየጨፈሩብን ነው። ይሄ እንዳይሆን ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ትክክል ነው በርቱበት ብለን መናገር መድፈር መቻል አለብን እያልን እንግዲህ ፕሮግራማችንን እስከ ፍጻሜው ድረስ እንደምትከታተሉ ተስፋ በማድረግ መልካም ቆይታ እየተመኘንላችሁ እንደተለመደው ፕሮግራማችንን በሙዚቃ እንጀምራለን።
I'm not finished, 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 I'm not finished,
አድማጮቻችን እንግዲህ በመግቢያው ፕሮግራማችን በገለጽንላችሁ መሰረት በነገራችን ላይ ተስፋ እናደርጋለን የሰዓት ለውጡን ኢትዮጵያውያኖችን ተረድታችሁ በሰዓቱ አሁን 4 ሰዓት ከ8 ደቂቃ መሆኑን እንደምትረዱ ባለሙሉ ተስፋ ነን። ምክንያቱም ትናንት ሌሊት ከሌሊቱ 9 ሰዓት ላይ ሰዓት ተቀይሯል። እንግዲህ አድማጮቻችን የዛሬውን ፕሮግራም በመግቢያው ፕሮግራማችን ላይ አስተዋውቂያችኋለሁ። ከዚህ በመቀጠል ደግሞ እነዚህን ቅድም ያስተዋውቃችሁን ፕሮግራሞች ከመጀመራችን በፊት እስቲ ባለፈው ሳምንት እህታችን ሉላን ለመርዳት በዚህ ሬዲዮ ላይ ኢንተርቪው አድርገን ከእህታችን ጋራ ኢትዮጵያኖች በርዳታቸው አትርሷት እንረባረብ ብለን በሬዲዮኑ አስተዋውቀን ነበር። እስቲ እሷ ምን እንደምትል እንስማት። ሰላም ሉላ።
ሰላም አህመድ።
እስቲ ከቻል ድምጽሽን ትንሽ ከፍታ አለጊ እኔ እናት።
እሺ እሺ።
ኦኬ እንዴት ነሽ? አሁን ደህና ነሽ?
አሁን ደህና ነኝ አልሐምዱሊላህ።
እሺ እሺ። እንዴት ነበረ? ከዛ በኋላ በሬዲዮ ላይ ኢንተርቪው ካደረክሽ በኋላ ኢትዮጵያዊ በቫይበሩም በምንም ተረባርቦ እንዲረዳሽ ለችግርሽ በመጠኑም ቢሆን እንዲደርስልሽ ብለን ነበርና እንዴት ነው ያየሽው የህዝቡን መረባረብ የኢትዮጵያዊውን ወገን ለወገን መረባረቡን እንዴት አየሽው?
በጣም ይገርማል። በጣም በሚገርም ሁኔታ ነው። በጣም እየደወሉ በጣም ብዙ ሰዎች ነው ያጽናኑኝ። በጣም በቃ ቃላት የለኝም። በእጅግ በጣም ነው ማመሰግነው። ምስጋናው ብቻ አይደለም ምን እንጃ በጣም እጅግ በጣም ነው ደስ ያለኝ።
የሚገርምሽ
ነው ማመሰግነው።
ደስ የሚለው ኢትዮጵያኖች ሩህሩህ ናቸው። ወዳቸው አይጨክንም። እንኳን ለወገናቸው ለሌላውም ያዝናሉ ያለክሳሉ ያስባሉ። እና ኢትዮጵያ ድምጽ ሬዲዮም እጅግ በጣም ነው የኮራው በወገኖቹ ያቀረበውን ልመና ተቀብለው መልስ በመስጠታቸው። አሁንም እስከሚገባኝ ድረስ እንደምከታተለው ከሆነ አስከያውን ድረስ ሰዎች በዛ በቫይበሩ በኩል እንደሚረዱ እያየሁ ነውና አይዞሽ እህት ወንድሞችሽ እዚህ ስካለን ድረስ የተቻለውን ያቅማችን እናረጋለን አንቺም እዚህ ስካለሽ ድረስ። በሌላ በኩል ደግሞ የስም ማሰባሰብ ፕሮሰስ ተጀምሮ ነበር። ስለሱ ምታቂው ነገር አለሽ?
አዎ እሱም በጣም እየሄደ ነው። አሁን ወደ 470 ምናምን ደርሷል።
አቤት ወደ 40
ሰገናል 471 ደርሷል።
ኦኬ በጣም ቆንጆ። ሌላ ምን የምትዩ ነገር አለሽ? የምታስተላልፊው መልእክት አለሽ ለወገኖችሽ?
በጣም አመሰግናለሁ። እጅግ በጣም ሁላችሁም ደውላችሁ ላጽናናችሁኝ ለረዳችሁኝ እጅግ በጣም ነው ማመሰግነው። ፈጣሪ ይድረስላችሁ ለሁሉም ከልቤ ነው ማመሰግነው። በቃ ቃላት የለኝም።
እንዴት ነው አሁን ጤናሽ ግን? እንዴት ነው የዳያሊሱ ጉዳይ የምግቡ ረፍቱ እንዴት ነው? እንዴት በምን አይነት ሁኔታ ላይ ነው ያለሽው?
ያው ዳያሊሱን እያረኩኝ ነው። አሁን እነሱ እስካሁን ድረስ አልመጡም ቤት እነሱን እየጠበቅኩ ነው።
ኦኬ
ያው ፖሊስ ይመጣል ስላሉኝ ያው
ይመጣል ነው ያሉሽ?
ጨርሰ አዎ ሁሉ ነገር ተዘጋግቷል። እነሱ ሁሉን ነገር ዘግቷል። ቤቱን ብቻ ነው የቀረው። ቤቱን ደግሞ ያው በፖሊስ ነው እናስወጣሻለን።
ዳያሊሱን ግን እየወሰድሽ ነው?
ዳያሊሱ ግድ ነው።
ኦኬ
ሆስፒታሉ አማካኝነት በኢሚግሬሽኑ ሳይሆን በሆስፒታሉ አማካኝነት በዶክተሩ አማካኝነት ነው
እየወሰድሽ ያለሽው? ኦኬ እሱም ተመስገን ነው። ሌላ እንግዲህ ምን ማድረግ ይቻላል? እስቲ ስም እየተሰባሰበ ነው፣ እሱን እየተበቀን ነው። የስደተኛው ማህበር ይሄን ነገር በጥሩ ሁኔታ እየሰራ እንዳለ ኢትዮጵያ ድምጽ ሬዲዮ ያውቃል። የነገሩሽ ነገር አለ መደረግ ያለበት?
ያው በቃ ተበቀዋ ሁሉን ነገር ያረጋች ነው ነግራናታ ልከንላታ።
ኦኬ
የሚያስፈልገውን ነገር እሷ እየሞከረች ነው። የሚደረገውን ይግባኞችን በሚገባ ቦታው ላይ ያስገባች ነው። ያው መጠበቅ ብቻ ነው። እኔ
እንግዲህ እኔ እናት ፈጣሪ ይርዳሽ፣ እኛም ወገኖች ኢትዮጵያኖች ይቻለን እናረጋለን። መልካም እድል እንመኝልሻለን። ችግር ሲኖር ደዊ የተቻለን እናረጋለን እናትዬ።
በጣም አመሰግናለሁ። ሁላችሁም በጸሎት አትለዩኝ ነው ማለት። በጣም አመሰግናለሁ እና
እሺ እኔ ማበት ሰላም ሁኝልን።
እሺ አሚን አሚን አሚን። ጫችን ተመልሰን መተናል። እንግዲህ የኢትዮጵያ ድምጽ ሬዲዮ ፕሮግራሙን እስከ 6 ሰዓት ይቀጥላል። ይሄ ፕሮግራም ዋና ፍላጎቱ ከአድማጮቹ ጋር መወያየት፣ አድማጮቹ ሐሳባቸውን እንዲገልጹ ነው። አለበለዚያ ከአንድ ከኛ ብቻ በኩል የሚሄድ ውይይት ብዙም ጠቀሜታ ይኖረዋል ብለን አንገምትም። ለማንኛውም እንዴት አያችሁት የኢትዮጵያውያን መረባረብ ለእህታችን ለ ሉላ የተደረገውን የስም መፈረም የገንዘብም እርዳታ እንዴት አያችሁ? ኢትዮጵያዊው በስልክ እየደወለ ሁሉ ሲያጽናናት ምን ተሰማችሁ?
በእውነቱ በጣም ነው ደስ የሚለው። ያው ኢትዮጵያውያን በእንደዚህ አይነት ሁኔታ ያው ማንም ሰው ሲቸገር እንኳን ኢትዮጵያዊ እህት ወንድሞቹ እናት አባቶች ቀርቶ ለሌላውም ሰው በጣም ነው ለመርዳት ያቁሙን ለመርዳት ሁሉ ፈቃደኛ የሚሆነው። ነገር ግን እኔ አንድ ሐሳብ አለኝ አህመድ እዚህ ላይ። በእንደዚህ አይነት አሁን ብዙ ነገሮች ለውጥ መጥቷል ማለት የብሔርም ሆነ የምን ነገሮች ትተን አሁን እንደዚህ አይነት ሰባዊ እንኳን ችግሮችን እንደ በጋራ ሆነን በቋሚነት ሆኖኛም እኔ በበኩሌ እንደ አንድ ግለሰብ በዚህ አይነት ላይ በዚህ በሬዲዮም ፕሮግራም የተወሰነ ደቂቃዎች 10ም 5 ደቂቃም ወስደን በዚህ ሁኔታ ላይ በቋሚነት ተመስግበው ባንዴ አሁን ለዚህ ሰው ሁሉም ተረባርቧል ግን ምንድነው 50 ሎሚ ለ50 ሰው ጌጡ ለአንድ ሰው ሸክም ይባላል በቋሚነት በየወር ኢትዮጵያውያኖች ብዙ አለን ኤርትራውያኖች ብዙ አለን ኢትዮጵያውያንና ኤርትራውያን አሁን ራሱ ብዙ ለውጥ በጋራ እንደዚህ በሰባዊነት ላይ ብዙ ለውጥ ያመጡ ነው በተለያዩ ሀገር ላይ የሚገኝ
ፖለቲካው ያመጣው ችግር ነው እንጂ እኮ እውነት ለመናገር ኢትዮጵያዊውም ሆነ ኤርትራዊው በመልክም በምንም ብዙም ማትለየው ይሄ የፖለቲከኞች ከዛሬ 30 40 አመት በፊት ጀምሮ ያመጡት ህዝብ እንዲላይ ያመጡት ችግር ነው በሰውነታችን በማንነታችን በስብናችን ብዙም ማንላይም አንድ ነው ችግራችን አንድ ነው ፍላጎታችን አንድ ነው
አሁን ለምሳሌ ዶንኪቲው ማን ነው ኮሜዲያን እሸቱ መለስ እንደዚህ በዩቲዩብ በተለያየ ላይ ማታ ላይቭ የሚያስተላልፈዋል ብዙ ኤርትራዎች ብዙ ኢትዮጵያውያኖች ተቸገሩትን በመርዳት በጣም ችግር ላይ ያሉ ሰዎችን ቤተክርስቲያን የተቃጠሉት መስጊዶችን የመንግስት ስራ ነው በሰባዊነት እየሰሩ ያሉት እነዚህ ነው በጣም እዚህ ሲዲንም ያለን ኢትዮጵያውያን በዚህ ላይ
ምንድነው የምትለው በተጨባጭ
እኔ በተጨባጭ በዚህ ዙሪያ ላይ ፍቃደኛ ሆኑት በእንደዚህ አሁን የሰጡት ብዙ ጭን አወጡት ያው እርዳታው ፍላጎት እንዳለ ነው ያሳየ በተደራጀ ነገር ቢሆን እችን ይታችንም ይሄን ያህልም ለጊዜው እንኳን ወዲያው ከህዝቡ እስከወጣ ለጊዜው ከራሳችን እንትን አውጥተን ለመተካትም ዳይላሲሱንም ቢሆን እንግዲህ ትራንስፖርት የማረግ ይችላልና በዚህ የሚቆም የለበትም ለማለት
እንደገባን ከሆነ እንግዲህ በቋሚነት ኢትዮጵያውያኖች በየወሩ እዚህ ግባ ማይባል መቶ ክራ
ለዚህ ትርፍቻ ለሰባዊነት ትርፍቻ
ለማንም ለአንድ ሰው ሳይሆን ብቻ
ዝም ብሎ ሆነ
በየወሩ እንዲስ መቶ ክራውን ቢቀመጥ ወይ 50 ኤምኤ ቢግዲ ላይ
50
ቢቀመጥ በየወሩ ያ ገንዘብ ችግር በመጣ ጊዜ አገር ቤትም ይሁን እዚህም ይሁን በተለይ አሁን አንድ እህታችን በቫይበር ላይ ደሞ ያወጣቸዋል አንጀት የሚበላ ወሎ ውስጥ ስንት ልጆች ናቸው 7 ምናምን ልጆች ናቸው ተገለፋቸው በዚህ በሰሞኑ ረብሻ አንደኛው አንደውም ከልጆቹ አንደኛው ገናጡት እንጠባል ልጆቹ በሙሉ በጣም የሚያሳዝኑ ናቸው የሰው ልጅ እኔ የሰው ልጅ ሆኖ ያንን ይያየ እስኪ ጠገብ የሚበላ ይዘገነነኛል ሳስበው እና እንደሱ አይነት ነገር ኢትዮጵያ ውስጥ ሲፈጠር ወይም እዚህም ደግሞ አደጋ ሲደርስ ወይ ችግር ሲፈጠር እያንዳንዱ ኢትዮጵያዊ በቫይበር ላይ ገብቶ 100 ክራውን ሽክራው ምናምን ከመይሰጥ በየወሩ ችግሩ ሳይደርስ በፊት አጠራቅመን ዝም ብሎ ይቀመጥ
ቀላል አይደለም እዚህ ሀገር ቢሆን ያንድ ሰው ህይወት የታችን እንደዚህ አይነት ውጭ ቢሆን አሁን አንተ ተጠቀስከው አይነት ማድረግ ፖለቲካው ከኢኮኖሚው ከመናደርገው ከሌላው ውጪ ትልቅ እንትናለው ለማለት ነው
አዎ ግን ምንድነው
ለህብረተሰቡ
ይሄን ለማድረግ እውነት ለመናገር ጠንከር ያለ የህብረተሰብ ማህበር መኖር ነበረበት ምናልባት አይ ዶንት ኖ እንግዲህ የኢትዮጵያ ኮሚኒቲ ሁን ሌላ ኮሚኒቲ ሁን ወይንም ደግሞ ሌላ አካውንት ምንድነው በአማርኛ
ባንክ ቁጥር
ተከፍቶ ይሁን ስዊሽ ቁጥር ተከፍቶ ይሁን አላውቅም ብቻ ኢትዮጵያኖች እስቲ እናስብበት
ኢትዮጵያውንም ኤርትራውንም አንድ ላይ
ሰባዊነት ከሁሉ በፊት ይቅደም ሰባዊነት የሰው ልጅ አሁን የነዛ ልጆች የሰባቱ ልጆች ቁጭ ብሎ ብቻ ምን እንደተፈጠረም ግራ ይገባቸው መስላል ምንድነው የተደረገው አባትናታቸው ተገለዋል እነሱን ሳይ እስከጠግብ መብላት ራሱ ሆዴን እንትን ይለዋል ያሻክ ምንድነው ይገለባበጣል ጭንቅላ ፍቴ ላይ ስለሚመጡ እነዛ ልጆች እኔ እኮ ልሆን ይችላል የኔ ወንድሞች ሊሆኑ ይችላሉ የኔ እህቶች ሊሆኑ ይችላሉ ነግ በኔ ነው እና መቼም ሳይሰለቹኝ አይቀሩም ኢትዮጵያውያን በዚህ በለማኝነት
አይ
ለማንኛው በነገራችን ላይ በጣም ደስ የሚለኝ የሚኮራው ነገር ቢኖር ምንድነው መስጠት ሲችል እንዴት ነው የምኮራው መስጠት የሚችል ሰው የሚሰጥ ሰው የሚረዳ ሰው ሊኮራ ይገባዋል
መስጠት
የሚረዳው አለ እየለመነ የሚረዳው እና መስጠት እንዴት ነው መታደል ነው መስጠት መታደል ነው ለመስጠት ችያለሁ ማለት ነው ለመስጠት ችያለሁ ስለዚህ መስጠት መታደል ነው ሊያስቀይመን አይገባም ስስታም ሊያረጋን አይገባም የታደልንን መስጠት ችያለሁ ለዚህ በቅቻለሁ ማለት ራሱ አንድ ትልቅ ተስፋ ነውና እስቲ ወገኖች አስቡበት እንዴት እናደርግ በየጊዜው ቫይበር ላይ እንደዚህ እንደዚህ ተገደሉ ወይንም እንደዚህ ራብ ገባ ሲባል እየተባሯጥን 100 ሺህ ዋት ያለችንን ከመስጠት በየወሩ ዝም ብሎ በቋሚ እኔ 100 ክራውን እኮ ቦር በቀን ሰንጆ ነው ለሁሉ በቀን 3 ክራውን 4 ክራውን ማይሞላ ምን ታረግበት አላረከው ክብሪት ማለት
አሁን በቀን ራስ ወደ 4 5 ዘባይ ላይ ተደርጓል
ስለዚህ እስቲ ወገኖች አስቡበት ይሄ ሬዲዮ ህብረተሰቡን ማነቃቃት ነው በጥሩም በመጥፎም መጥፎ ምንናገረውን ተውት ጥሩ ምንለውን ተቀበሉና በስራ ላይ አብረን እናውለው እላችኋለሁ እስቲ እንግዲህ አሳባችሁን በስልክ ቁጥር 19100 በ08191000 ይሄን ነገር እንዴት ታውታላችሁ? ማንንም ሳይጎዳ ሁላችንንም በኩል በስቀን 3-4 ክራውን ምናወጣበት ሁኔታ ለሁላችንም የሚሆን እስቲና
ሰው ለሰው ልጅ
በጣም ጥሩ። እንግዲህ ይሄን ካልን በኋላ ወደ ዛሬው ውይይታችን እንመለሳለን። የዛሬው ውይይታችን አርስቶች ምንድናቸው?
የዛሬው የውይይት አርሶቻችን በተለይ በኤዝዶክሽ ምክር ቤት ላይ የቀረቡ የመነሻ ሐሳቦች አሉ። እነዛን ተንተርሰነው ውይይት እናደርገው በጠቅላይ ሚኒስትሩ በቀረቡት መነሻ ሐሳብ ላይ የምክር ቤት አባላት የተለያዩ ጥያቄዎችን አንስተዋል። በተለይ ከአጣዬ ጋር በተያዘ ከኤርትራ ጋር ሰራዊት ጋር በተያዘ ያነሱት ሐሳብ አንደኛው የመረጥ ነው ይሄኛው ርዕስ ነው።
ለተወካዮች ምክር ቤት በተደረጉት ንግግርና በጥያቄዎች ዙሪያ አጥተል ኦኬ ለኔ ትንሽ እንትን ያልኩት በተወካዮች ምክር ቤት በምርጫ በተናገሩበት ስለ ሁሉ ፖለቲካ ድርጅቶች እንደተመለከተ የተናገሩት ላይ ነው። በምርጫው እስከ ግማሽ መንገድ ድረስ ሄደን ሁሉንም እንዲሳተፉ ጠይቀናል። በግልጽ ያው ቢያልፉት አምስት ምርጫዎችን አጀብ የለመዱ ፓርቲዎች በዚህ ላይ የማጀብ ስላልሆነ ተዘጋጅቶ አሳይዞ ማሸነፍ ስለሆነ ኦፌኮን በመሳሌ እንጠቅሰው አምስት አመት ማጀብ ነው የለመደው ወዳደር ሐሳብ ስለሌለው ወጥቷል ግን በግልም ለምኛለሁ ብለዋል። እንግዲህ ምርጫው ዲሞክራሲያዊና ፍትሃዊ ከሆነ የመላ ኢትዮጵያ ህዝብ አብዛኛው የብሔር ሁኔታ ባለፉት 27 አመት አይቶታል። እንደገና ከዛም ባለፈ በዚህኛው በሶስት አመት ውስጥ ብልጽግና ይባል እንጂ ብልጽግና አማራ ያማራ ብልጽግና የኦሮሞ ብልጽግና የትግራይ ብልጽግና እየተባለ አሁንም ከብሔር አልወጣም። ህዝቡ ግን ንቃተ ህሊና ከፍ ስላለ በአሁን ሰዓት ህብረ ብሔር በሆነት ላይ ከፍተኛ ግንዛቤም እንዳለውና በፖለቲካም ተሳትፎ በሶሻል ሚዲያው በተለያየ ከፍተኛ ተሳትፎ ስላለ በህብረ ብሔር ፖለቲካ ፓርቲዎች ላይ እንደ ኢዜማ ህብር ባልደራስ የደህንነት ዘይ ላይ ከፍተኛ ትኩረት አድርጎ ህዝቡ በነዚህ ውይይት እንደሚያደርግ መረጃዎች ይጠቁማሉ። ከዛ ባለፈ ቅድሚያ ተመዝግበ የነበሩት ወደ 170 ፓርቲዎች ሲሆን ከነዛ ውስጥ አብዛኛዎቹ የብሔር በመሆናቸው ወደ 47 ነው በአሁን ሰዓት የቀሩት። ከነዚህ ውስጥም በፖለቲካ ሂደቱ ባሳለፈው ጊዜ በአሁን በሽግግርም አሁን በዚህ በሪፎርም ጊዜ የብሔር ፖለቲካ ምን አይነት አደጋ እንዳለው በገጠርም ያለው የኢትዮጵያ ህዝብ በከተማ ያለውም ለሚዲያና ለተለያዩ ቅርብ የሆነ ህዝብ ከፍተኛ መረጃዎችን በማግኘት የብሔር ፖለቲካን እንደሌሎች አፍሪካ ሀገሮች በግ ባይከለከልም የኢትዮጵያ ህዝብ በተግባር ብዙ ተምሮበታል መከራ ስቃይቶበታል። ከክልሉ ወጣ ትሬኔ ነው ከዚህ በዚህ አሁን በቀር ራሱ ያጣየንና ስንሽዋ ላይ የተደረገውንም ራሱ ትልቅ ለኢትዮጵያ ትልቅ አስተማሪ ነው።
ምን እየተፈጠረው ባሁን ጊዜ አጣየና ከሚሴ ወዘተ ከዚህ በፊት አጣየ ላይ ተደርጎ ነበር ምንድነው የተፈጠረው ለምንድነው ካለፈው ያልተማር ነው ምንድነው ወደፊት ስምን የምናደርገው?
በዚህ ላይ እንግዲህ የተፈጠረው አጣዬ ላይ የነበሩት ያው ከሚዲያዎች እንዳገኘነው መረጃዎች አጣዬ ላይ ዘው የነበረው የአማራ ልዩ ኃይል እንዲነሳ ተደርጓል። ወደ ሌላ እንዲሄድ
ወዴት ለምን እንዲነሳ ተደረገ
ወደ ሌላ ትራንስፈር ይሄ መንግስት ራሱ እቅድ ይኖራል እንግዲህ አሻጥም ሊኖር ይችላል
ላቋርጥህና ተደጋግመብኝ ይሄ ነገር ከዚህ በፊት ወለጋ ውስጥ እነዛ ከመቶ በላይ የሚሆኑ ሰዎች ሲጨፈጨፉ ወታደሩ ተነስተ ብሎ ነው ከቦታው ተነዛ በ2-3 ሰዓት ውስጥ እዛው የነበሩ መኖራቸው የታወቀ ያንን ህዝቡን ይጠብቁ የነበሩ ወታደሮች ሲነሱ እዛው መኖራቸው የታወቀ ታጣቂዎች ህዝቡን ተፈጨፉት ጻኑን ምኑን ሳይቀር እንደገና ደግሞ መተክል ላይ የህዝቡን የሚጠብቁ እንትኖች የመንግስት ተወካዮችን ጠብቁ ተብለው ሸኙ ተብለው ተሰደዱ ወዲያው ገብተው ፈጫቸው ለኔ ጥያቄው ለምንድን ነው ስተት አይሰራልልም የሰው ልጅ ከስጋና ከደም እስከተሰራ ድረስ አውቆም ሆነ ሳይውቅ ስተት ሊሰራ ይችላል ግን ያንን ስተት ማረም ካልቻልና ከደገም ነው የስቱፒዲቲ ይላል ፈረንጅ የስቱፒዲቲ ዋና ምልክቱ ምንድነው ስተት የሆነ ነገር እየደጋገሙ መስራት ነው ለምሳሌ ሃይድሮጂን ሁለት ሃይድሮጂንና አንድ ኦክሲጅን በኬሚስትሪ ህግ መሰረት ውሃ ነው ማለት ሁለት ሃይድሮጂንና አንድ ኦክሲጅን ውሃ ብቻ መሆን እንደሚችል ያውቅ በተደጋጋሚ ወርቅ ይሆናል ብለህ ብትሞክር then you are definitely absolutely stupid ነው ማለት ነው እና stupidዎች ነን ወይ ካንዴም ሁለት ያውም ደግሞ የሰው ልጅ ህይወት የቀጠፈ ስራ ሲሰራ እነዛ ሰዎች ማን ነው ይሄንን ያደረገው ለምን ተደረገ ሁለተኛ እንዳይደረግ ምን እናድርግ ለምን አልተባለም አሁን አንተ እንደምትለው ከሆነ አጣዬ ላይ የነበረው ያማራንትም ተነሳ አለ ከዚህ በፊት ሁለት ሶስት ላይ ተነስተው ይሄ ችግር ተደርጓል ለምን እንደገና ተደገመ ምን ተንኮል አለበት ይሄን የሚያጠናክር ኃይል አለ ይሄንን የሚሸርብ ተንኮለኛ አለ ይሄ ከሆነ ደግሞ ለምን ነው መንግስት ዝም ብሎ የሚያየው የመንግስት ትልቁ ኃላፊነት የህዝብን ከሁሉ በላይ የህዝብን ሰላምና ደህንነት መጠበቅ ነው እና አሜሪካ እና ቻይና ኒውክሊየር አቶሚክ ቦምብ ኒውክሊየር ቦምብ የሚሰሩት ለመቀለጃ አይደለም እንዳትነኩን አገራችንን እንዳትነኩ በዚህ እናጠፋቸዋለን እኛ አገር ግን በየቀኑ እየተገደለ ዝም ነው መንግስት ምንም እኔ ቄሱም ዝም መጻፉም ዝም የሚሉት አባባል ነው ለምን እንደው እንደዚህ የሚሆነው
እንደኛ ሁለት አይነት ማካሄድ ማየት ይቻላል አንደኛ ከመንግስት ቁጥጥር ውጪ የሆኑ ኃይሎች አሉ እንደ ኦነክሽን እንደምንለው እነዚህ ኃይሎች በተለያየ በሽምቅ ውጊያ የሚያደርሱት አለ የነሱ ብቻ ኃይል ሳይሆን በሁለተኛ ከመንግስት መዋቅር ውስጥ ደግሞ ለዚህ ሁኔታዎች የሚያመቻቹ በጥቅም ወይ ደግሞ ጁንታ ከሚባለው ድርጅት ጋር ግንኙነት ያላቸው ሀገሪቱ ሰላም እንዳይሆን ወደ ልማት ትኩረት እንዳያደርግ መንግስትም ህዝብም ይሄ ተደጋግሞ እንዳልከው መተከል ላይ ያለ ቤንሻንጉል ላይ የተመሳሳይ ናቸው
ክስቶች ማን ነው ተጠያቂ መሆን ያለበት
መንግስት ነው ይሄማ መንግስት ነው ተጠያቂው
ትልቁ ሲካሄድ በማናቸው ነፍሳቸውን ይማርና አቶ መለስ ዜናዊ በሚመሩት መንግስት ማንኛውንም የሚደረገውን ወንጀል እሳቸው ናቸው ተጠያቂ የምናደርገው እኔ አቶ መለስ ዜናዊ ሰው ሲገድሉ ባይኔ አይቻላቅም ሲያስሩም በግል አይቻላቅም ግን ለዛ አስተዳደር ዋናው ቁንጮ ተጠያቂ እሳቸው ነበሩ ሁሉ ጊዜም እሳቸው ነበር የምጠይቀው በሄድኩበት እሳቸው ነበር ማጋለጠው አሁን the same thing ይደረጋል ለምንድነው ከላይ የተቀመጡትን ዶክተር አብይን ይሄን ነገር በቀጥታ መጠየቅ የማይቻለው ምንድነው ምክንያቱ እሳቸው አይደሉም እዚህ ሀገር መሪ
ያው እንደኛ ሐሳብ ያቅም ማነስ ነው
ማለት ነው ያቅም ማነስ
አንደኛ ሪፎርም ሲሆን በሙሉ አስተዳደር የቀድሞ ነው እንዳለ አሁንም ያለው የቀድሞ የያድግ ተህነግ ቲፒኤልኤፍ አስተዳደሮች ነው ያሉት እንኳን በኢትዮጵያ አስተዳደር ውስጥ አይደለም አሁን በውጭው በመታየው በውጭው ላይም እኮ ዲፕሎማሲውንና ዲፕሎማቲክ ግንኙነቱን መንግስት ሊያሸንፍ ያልቻለው እኮ ልክ እንደዛው አይነት ሴራ ነው ሁለቱን ለጣጥዬ ለግልጽ ለማድረግ አሁን በኢትዮጵያ ውስጥ ከተከበታች ያሉት በሪፎርም መንገድ ስለመጣ ማናቸውም አሁንም ያሉት የቀድሞ የያድግ ነው ያ ማለት ስለ ሀገር አይደለም ስለ ዜጋ የሚቆረቆር አይደለም ስለ ብሔር ብቻ ነው በዚህ ተቃኙ ናቸው አሁን በመከበቱ ላይ ለምሳሌ
ቆልጫቸው ለምን አልሞከሩም እነዚህን ሰዎች የሚባሉትን ሰዎች እንደውም አሁን የሚወራው ምንድነው አቶ ሽመልስ አብዲሳ ዋናው የብሔር የኦሮሚያ አቀንቃኝ ሳቸው ናቸው ተንኮልስ ይባላል ይሄንን እንኳን ጥያቄውስ ለማስገባት አልሞከሩም አንዳንድ ስራቸውን እናያለን ያቶ ሽመልስ አብዲሳ ለምሳሌ ኢትዮጵያዊ በተከላላ አጼ ምኒልክ አድዋን ድል ሲያደርጉ አማራ ይዘው ወይንም ኦሮሞ ይዘው ብቻ አይደለም እያንዳንዱን ብሔር አሰልፈው ነው የአማራው የኦሮሞው የወላይታው የጉራጌው የሁሉም ህብረተሰብ ክፍል ጀግና ነው ያችን ሀገር እንዲያሸንፍ ያደረገው ግን ቁንጮውሳቸው ስለነበሩ መሪውሳቸው ስለነበሩ ሁልጊዜ አድዋ ባለምን ቤትም ሲጠራ አጼ ምኒልክና ተጌታይቱ ናቸው በተለይ አጼ ምኒልክ ግን አቶ ሽመልስ ምን አደረጉ ታሪካችንን ሲከፋፍሉ ያድዋን ድል በመስቀል አደባባይ የባልቻ አባ ነፍሶንና የዶክተር አብይን ፎቶ ለሰቅለው ነው ያከበሩት why ምን ለማለት ፈልገው ነው ታሪካችን አጼ እሳቸው ስለማይወዱ አጼ ምኒልክን በራሳቸው ምክንያት ሊኖራቸው ይችላል ያንን የኛን ታሪክ ትቢያው ሲወረውሩት ነው ይሄንን ሳይዩ ዶክተር አብይ ታውንጂ ይሄማ ትክክል አይደለም ኢትዮጵያዊ በሙሉ የሚኮራበት ይሄ የጋራችን ነው ምኒልክ የጋራችን ነው ብለው መናገር ነበርባቸው ይሉንታ እንኳን ሊኖራቸው ይገባ ነበር ለምንድን ነው እኔን ፎቶ የሰቀልከው በትልቁ ዛ ላይ እኔ አድዋ ላይ አልዘመትኩም አድዋ ላይ የዘመተው ምኒልክና ኦሮሞ አማራው ጉራጌው ወላይታው ሲዳማው ሶማሌው ባንድ ላይ ነው ያንን መሪ የሁሉንም መሪ ነበር መስቀል ያለብህ ብለው አላሉም why
አሁን ጀምርልህ ነበር ነጥቦቹ አንደኛ ይህ ሀደግ ራሱ TPLF ተናግ ነበር በፊቱ የሱ የዛ ፖለቲካ ስርዓቱ የብሔር አቀንቃኝ ስለሆነ እነዚህ ከዛ ይወጡ ናቸው እነዚህ ከዛ ይወጡ ናቸው ሪፎርሙን ሲይዙ ይህ ሀደግ ብሎ ተናግ ነው ሁሉን አስተዳደር ስልጣኑ ሁሉ ነገር ይዞ የነበረው አሁን ደግሞ የብልጽግና ፓርቲ ይባል እንጂ ኦነግ ምርጫ ወጥቷል ይባላል ኦነግን እኮ ነው ሽመልስኮ ኦነግን ሽመላቱ ሽመልስ ኦዲሳ እኮ ኦነግን ለማረት ወክለው ነው ምርጫውን የሚያካሂዱት እንጂ የብልጽግና ፓርቲ አይደለም ጨዋታው አንድ አይነት ነው እዚህ ጋር አሁን የኢትዮጵያ ህዝብ ከዚህ ለመውጣት በዚህ በሪፎርም ያየውን በማየት አሁን በተወካዮች ምክር ቤት ሁለት ጥያቄዎች ቀርበዋል ሁለቱም ወደ ጽንፍ ይሄዱና ግድያ ላይ ባሰ ያሁን አጣየንና ሰሜሽዋ ላይ የተደረገውን እልቂት የሚያብርዱ ሳይሆኑ
ምንድን ናቸው ጥያቄዎቹ
አንደኛ ይህ አደጋ የደረሰው እልቂት የደረሰው በኦነግ ሸኔ ነው የሚል ነበር ነገር ግን እነዚያ ያሉት ኦነግ ሸኔ አንደኛው የተወካዮች ምክር ቤት ያቀረቡት ቃላት ለመለዋወጥ ቢኖር ያሉት ምንድነው ኦነግ ሸኔ ዳቡስም ነው ያማራ ልዩ ኃይል ሚሊሻ ነው የጨረሰው ከማስተዳደቅና ነገሮችን መረጃ ሳይገኝ ትክክል ከመናገር ይልቅ አሁንም የማክረር ነገር ነው በዚህ ዙሪያ ላይም እንደገና ሴቷም የተናገረችው ሙስሊሞች ነው የተገደሉት ያማራ ልዩ ኃይል ነው ሚሊሻ ነው የገደለው ሚል ይህ የሁለቱም ብልጽግና የብሔር ግጭቱን ያጎላ ሄደ እንጂ ጠቅላይ ሚኒስትሩን በዚህ ዙሪያ መልሳቸው የብሔርን ማጥፋት አይደለም ተበቃላት ተናግረዋል በሰፈር ያሰባችሁ ሀገር መምራት አትችሉም ብለዋል ነገር ግን እነዚህ ሰዎች የተናገሩት በሚሊየን ህዝብ በሚያዩ የተወካዮች ምክር ቤት ስብሰባ ነው ብዙ ህዝብ በጉጉት የሚጠብቀው ነው እንኳን ኢትዮጵያዊ የጠቅላይ ሚኒስትሩ መልስና ጥያቄ ለመስጠት እኛ ውጭ ያለው ህዝብ ሁሉ ምን ያህል እንደሚከታተል ነው ያ ቃላት ግን ህዝብን ከማስታረቅ ህዝቦችን ዜጎችን ኢትዮጵያን ብሔር ብሔረሰቦች ወደ አንድ ከማምጣት ይልቅ ነገሩ ያከረረ የሄደ ነው ይህ ለምን ሆነ ቀደም ያልከው አንደኛ እንዳሉ ተወካዮች ምክር ቤትም ሆነ እያንዳንዳቸውን ቢጠየቁ የሚናቀድም የሚሰጡት ስለ ኢትዮጵያ ሳይሆን ስለ ብሔረሰብ ከተቻለ ስለ ብሔር ያንንም እኮ አይጠቅሙትም የብሔር የሚሉትን አይጠቅሙትም
እሱ መሰላል ለምን አነሚያጃ መሰላል ነው
ይሄ ለምን የትግራይ ህዝብን ተመልከት አሁን ጁንታው መቀሌ በተደበቀበት ጊዜ አክሱምን ኤርፖርት ማፍረስ ለምን አስፈለገ ቢያንስ ለደሃው ህዝብ ቁርዳታ የሚገባበት ኤርፖርት ነው ሌሎች መሰረታዊ ኤሌክትሪክ ማፍረስ ለምን አስፈለገው በብሔር ስምም ገብተው እኮ ለብሔር አልጠቀሙ ውሃ የለውም አሁን ትግራይ ህዝብ ብዙ ሴቶች እየተደፈሩ ብዙ ችግር አለ ትግራይ በአሁን ሰዓት ለብሔር ይበሉ እንጂ ይህኛውም ድርጅት የብሔር ነው ስሙን ብቻ ለጊዜው ሞዲፋይ አረጋ ያሉት ደግሞ አባላቶች
አሉ። ለኔ ትልቁ ጥያቄ እስከ መቼ ነው እነዚህ በስልጣን ከለላ ስር ሆነው ይሄንን ወንጀል የሚሰሩት? እስከ መቼ ነው? ቆይ ለምሳሌ በቂ ነበር ለዶክተር አብይ ትልቅ ማስረጃቸው ነበር፣ በቂያቸው ነበር። አቶ ሽመልስ እኛ ብልጽግናን የመሰረት ነው ለኦሮሞ እንዲመች አድርገን ነው ወዘተ ወዘተ ሲሉ ዶክተር አብይ እንደ አንተ እንዴት እንደዚህ ትላለህ ብሎ መጠየቅ ነበረባቸው። አልጠየቁም። እንዴ ምንድነው ቅስሙን ሰበር ነው ከመቶ ምናምን አመት በላይ ብለው አዲስ አበባ መስቀል አደባባይ ሲናገሩ ማንም የጠየቃቸው የለም። ሰውየው ዶክተር አብይን ከለላ አድርገው የልባቸውን እየሰሩ ነው። ይሄ ሁሉ ሲሆን ዶክተር አብይ ከላይ ቁጭ ብለው ምንድነው እንግዲህ የሚደረገው? ለምን ምን እናድርግ? ይቀጥል አቅም የላቸውም እየተባለ ይቀጥል? ሰው ኮኑ የሚሞተው የሰው ልጅ ህይወት መተካት አይቻልም። ሳይንስ የሰው ልጅን ከሞተ በኋላ እንደገና ይመልሰው
ምንም ነገር ሊመጣ ይችላል።
በየቀኑ የሚሞቱ ምንም ማያውቁ የኢትዮጵያ ገበሬ በስሙ ይነገድበታል። ይሄ በተለይ ያማረው ይነገድበታል። እሱ ግን አንገቱን ደፍቶ የቀን ምግቡን ለማግኘት ከመሬት ጋር ከመታገል በስተቀር ምንም የሚያውቀው ነገር የለም። የሱ ልጆች ምንም የሚያውቁት የሚያገኙት ነገር የለም፣ ግን በእነሱ ስም ይነገዳል። ይሄ ሁሉ እስከመቼ ይቀጥል? በእነሱ ይገደላሉ። እስከመቼ ይቀጥል? ዝም ብለን እንይ ወይ?
ኦኬ።
አጥንቁ እየተባለ ዝም ብለን እንይ ወይ?
እስከመቼ ለሚለው መልስ ልሰጥ ነው። መጀመሪያ አንድ ነጥብ እንትን ለ50 ዘለ ለምሳሌ እስከመቼ ነው ለሚለው አሁንም ቅድም እንደ መጀመሪያ ላይ እንደተጠቀስኩት ኢሃድግ ቲፒኤልኤፍ ትህነግን ብልጽግና ፓርቲ ኦዴፓን ይዟል። አሁን የሁለቱም አንድ ላይ ስታይ አሁን በፊት ኢሃድግ በአዲስ አበባ ላይ ይጫወት ነበር። አንድ ናዝሬት ከተማ ለኦሮሚያ ያደርጋል አንድ ያረገ። አሁን ደግሞ የብሔር ፖለቲካ ጭካኔውን የምታይበት አሁን እንኳን በሰለጠነ ዓለም ላይ እንደ ኒውዮርክ፣ እንደ ዲሲ፣ እንደ ስቶክሆልም የተለያዩ ትልልቅ ከተሞች የብሔር ወይም ደግሞ የአንድ ከተማ ይሆን ኢቭን የዜጎች ብቻ ሳይሆን ዓለም አቀፋዊ ነው። አዲስ አበባም ስታይ ከዓለም ላይ ካሉ ትልልቅ ከተሞች በሶስተኛ በአራተኛ ደረጃ ላይ አለ። ጠቅላይ ሚኒስትሩ ምንድነው ያሉት? አዲስ አበባ ለኦሮሚያ ልዩ ጥቅም። ይህ ራሱ ከብሔር ተኝነት ያልወጣ እሳቤ ነው። መጽሐፍ መደመር ይባላል፣ ግን የሚሰራው ብሔር ላይ ትኩረት ያለው ነገሮች ናቸው። ሁለተኛ እስከ መቼ እንደሆነ ልነግር ነው። ሌላው ሁለቱም ኢህአዴግና ቲፒኤልኤፍና ብልጽግና ፓርቲ ሁለቱም በዛው ስርዓቱ ስላሉ የአማራና የኦርቶዶክስ ጠላት ናቸው። እንግዲህ እስከ መቼ ነው የሚለው ህዝቡ ይሄን ተገንዝቦ ያሁን የፊታችን ምርጫ ዲሞክራሲያዊና ፍትሃዊ ከሆነ ህዝብ የብሔር ፖለቲካ ሽጎችን ጨርሷል፣ ድህነትና ጥፋት ነው ያመጣው። ስለዚህ እስከመቼ ነው ለምትለው መልሱ እስካሁን መጪው ምርጫ ዲሞክራሲያዊና ፍትሃዊ ምርጫ ከሆነ የኢትዮጵያ ህዝብ ነጻነቱን የሚያወጅበት ነው። አለበለዚያ ግን ይሄው ቀጣይ ነው። እስከመቼ ለሚለው የሆነ ምርጫ ዲሞክራሲያዊና ፍትሃዊ ከሆነ በግንቦት የሚደረገው ሀገራዊ ምርጫ ድሬዳዋና አዲስ አበባ ላይ የሚደረጉትም እሱን አልቀበልም። የተለየ ቀናት መካሄዳቸው ሀገር በአንድ ቀን መሆን ነበረበት። ይህ ራሱ ከፍተኛ ጥርጣሬ ህዝብ ላይ አለ። ህዝብን የሚያሸንፍ ኃይል ግን የለም።
ኦኬ።
ከዚህ ነው
ሌላ አንድ ዜና ይቼ ነበረ። ምንድነው ብዙ ሁኔታዎች እየተደጋገሙ ሲመጡ ራሴን መጠየቅ ጀመርኩ። ምንድነው ኢትዮጵያን እንደዚህ የተለየ የሚያደርጋት? በተለይ ደግሞ በአማራው ላይ የሚደረገው ግድያ ለምንድነው በአሁኑ ጊዜ ተጠናከረው? ለምንድነው የዓለም ህብረተሰብ ዝም የሚለው? ሌሎች ድርጅቶች ለምሳሌ ቲፒኤልኤፍ አለ፣ የትግራይ ነጻ አውጪ ድርጅት፣ የፈለገውን ሲያደርግ ማንንም የሚናገረው የለም። ባለም ዙሪያ ስልጣን ላይ በነበሩበት ጊዜ አሁንም ግን እነሱ ላይ አንድ ነገር ትንሽ ነገር ከተወራ የዓለም ህዝብ ይጮሃል። ትላልቅ መንግስታት፣ የአውሮፓ መንግስታት ይጮሃሉ። በአጠቃላይ እንደታዘብኩት ከሆነ በፍሮንት በነጻውጭነት የሚሰለፉ ድርጅቶችን ኢትዮጵያ ውስጥ ያሉ ድርጅቶችን ኦኤልኤፍ በለው ቲፒኤልኤፍ በለው የፈለከው ብቻ ነጻውጭ ኦሮሞ ነጻውጭ ትግሬ ነጻውጭ የሲዳማ ነጻውጭ ወዘተ ሲባል የምራቡ ህብረተሰብ በጣም ነው ሪአክት የሚያደርገው ምንድን ነው ይሄ ነገር ይያልኩ ራሴን ጠይቅ ነበር
ማለት
ሳይ ባይ 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 የአማራ ነፃዎች የሚባል የለም ለሱ ይሆን እሱን ችላ ያሉት አልኩና በቅርቡ አንድ ጻፊ የጻፈውን አየው በሚቀጥለው ሳምንት በደንብ ሰፊው አቀርብላችኋለሁ ይሄን ነገር ጻፊው የአውሮፓውያን ጻፊ ነው የታወቀ ጻፊ ነው ምን ይላል ኢትዮጵያ ውስጥ አማራ የሚባል ብሔረሰብ አለ በጣም አደገኛ ከመቶ ምናምን አመት በፊት ነው የጻፈው ይሄን ይጀላችሁ ቀርባለሁ በጣም አደገኛ ብሔረሰብ ነው ይሄ ኢትዮጵያን ብቻ ሳይሆን አፍሪካንም እኛንም ለመግዛት ወደ ኋላ አይልም ስለዚህ ካሁኑ ቅንጡን ማለት አለብን ብሎ መጻፍ ጽፎ ለአውሮፓውያኖች አድርሷል አውሮፓዊ ነው እንደገና ደግሞ ሰሞኑን ሲመለከት የራሽያ አንድ ጻፊ ምን ብላ ጽፋለች ኢትዮጵያ ውስጥ አሁን ያለውን የቲፒኤልኤፍን ተጎዳ ይያሉ የሚጮሁ የአውሮፓውያኖች ዋና አላማቸው አማራው ነው የጎዳው ለማለት ነውና የሚሉትም እሱን ነው ይሄ ኢትዮጵያን ለመከፋፈል ዋና መሳሪያቸው አማራውን ማጥፋት ነው ማዳከም ነው እንዲህ አይነት ስራ እየሰሩ ነው ኢትዮጵያን ደካማ ለማድረግ ከተፈለገ እነሱ የሚያስቡት አማራውን ከመጣ ነው ከተመጣ ኢትዮጵያ ትዳከማለች የሚል እምነት አላቸው ስለዚህም ነፃዎች የሆኑትን ድርጅቶች በሙሉ በኢትዮጵያ ውስጥ ያሉትን ይደግፋሉ የሚለው ሳነበው ስትራይክ አደረገኝ ይሄ ነገር እውነትነት አለው እስቲ በሚቀጥለው ሳምንት በሰፊው እመጣበታለሁ ይሄን ነገር ምንድነው ጊዜ ያማራው ግድያ አይነሳም የትግራይ ውስጥ ከሆነ ወይ ኦሮሚያ ውስጥ ከሆነ ወይ ሌላ ሲዳማ ውስጥ ከሆነ ቢግ ዲል ተደርጎ ወይ ወይ ባርበታል አውሮፓ እና አሜሪካ ምንድነው የሚለው ራሴን ነው የጠየኩት አንዳንድ እንትኖች አግኝቻለሁ ወደፊት እመጣበታለሁ
በአጠቃላይ አሁን አንተ ያልከው በጣም ተጨባጭና ሁለተኛ እንትን ያነሳው በሰፊው ነጥቦችን ይዘን እንደምትቀርብ ተስፋ አደርጋለሁ በዚህ ላይ ነገር ሁለት ነጥቦች ላነሳለሁ እችላለሁ የዓለም ህብረተሰብ ለምንድነው ዝም የሚለው የምትለው አሁን በዓለም ላይ ከተደረጉ አሰቃቂ ሰቆቃና ግድያና የሰው ጭፍጨፋ የውልቃይት የሚያክል የለም ነገር ግን በዓለም ላይ አልተሰማም ይሄን ያልተሰማም ምክንያቶቹንም ልጠቅስልህ እችላለሁ አሁን ኢህአዴግ ቲፒኤልኤፍ አራት ነገሮችን ተጠቅሟል አራት ዋና ዋና ነገሮች አንደኛ በዓለም ላይ የሚገኙትን ባለው ስርዓቱና ሀገሪቱን እንደ ግል ንብረቱ እንደፈለገ በመያዙ በዓለም ላይ የሚገኙ በሙላ ኤምባሲዎችን አምባሳደሮችን ቆንስላትን ከሆኑ ሰዎችን ለራሱን አስድርጓል ሁለተኛ በገንዘብና በፋይናንስ ትልልቅ የሎቢስ ካምፓኒዎች ውስጥ የህዋት ተልቅ ሰዎች ናቸው በገንዘብ በተለያየ አቅማቸው እንዲያርጉ ተረ ጠቅላይ ሚኒስትሩ በዚህ ዙሪያ ላይም አንዳንድ ነገር ጠቁመዋል ይህ ሚዲያን 27 ዓመት አመድ ታቃለ 27 ዓመት እውነት ይዞ ስለታገለ እውነት ኢህአዴግን አፈርድ የሚያስጋጠው ያው ጊዜ ቢወስድ ቀላል አስተዋጽኦ አይደለም ነገር ግን እውነት ምን ጊዜ ማሸነፍ አይቀርም በታወቁ የሰብአዊ ድርጅቶች ዓለም አቀፍ ድርጅቶች ውስጥ የታወቁ እንደ ምሳሌ ዶክተር ቴድሮስ አድሃኖም ሌሎችንም በዩኒቨርሲቲዎች በታወቁ በተላላቅ ሎቢዎችንም በመያዝ ይህንን ሊያደርግ ችሏል ይህ ነው ከፍተኛ አስተዋጽኦ እንዲያደርግ ግን የአማራው የሌላው አንደኛ በመንግስት በህግና በደንብ በህገ መንግስት ጸድቆ ነው እንዲጠፋ የተደረገው ስለዚህ ወዶችም ለማፋወቅ እድሉ አይኖርም ሁለተኛ መንገዶቹ ሁሉ በቲፒኤልኤፍ ካድሬዎች የተዘጉ ስለሆኑ ይሄ ነው የነሱ ጎልቶ ግን እውነት ስለሆነ አሁን ለዚህ አንድ ነገር ላጠቃለው ለማጠቃለያ
አሳጥር
አሁን ራሱ በዲፕሎማሲው እኮ ትግራይ መቀሌ እንደተወረረች ነበር ባንዲራ ይዘው ሲንከባለሉ ሲንደባለሉ እንደውም ባንዲራው የኢትዮጵያን ስላልያዙ የቻይና ነው እየተባለ ነው ቻይና አፍሪካን ወረረችው እየተባለ ነው ባንዲራው ሳይውት ምክንያቱም ከቻይና ጋር የሚመሳሰል ኢትዮጵያ ውስጥ እንደደረሰም አላወቋቸው ይሄን ያህል ሁለተኛ እውነት ስለተያዘ የአሜሪካው ጉብኝት አድርገው ነው ተመሰከሩ በአይን ያዩት ያው እንግዲህ እውነት ይዞ የኢትዮጵያ ኤምባሲዎች አምባሳደሮች የተለያዩ ጭንድሮች እውነት ይዘው ይሄን ያህል አልተዋጉም ሐሰት ይዘው ግን ተዋግቶ ተሸነፉ ግን ሐሰት የያዘ መረጃ ነው ሲያስተላልፉ የነበሩት እና በዚህ ዙሪያ ላይም ይሄን ያህል ብዙ ነገሮች حسيت إذا وبزو نقروت بيادرقم ونتبع
شاء الله هوني أنا الصوت نعرس بتملكته إيه كتلايو مجلشات ياجن يوتن نو لمن دنو بيراسين متيجة جمر كود بزو جزيس لتبي اللف عند نجر ووصل يا عالم برت سبولي شوال واللف ووصل يا عالم برت سبولي شوال يكبي أوسكن النزيد رجتو شذ بصفته بتلاقي عمارهون اللي لو تشن بهروت سجلو من نجر بتشو من بتل ميسا ما يعلم لمن دنو بيراسين متيجة كود بزي مكنياتو بدر رسو هني تام مكنياتو يعني نس ملكت عندن فاكتو تبك مال جمرو جنا كتنت جمر أمارا مبال عدقينيا بحيرة سبال إتيوبيا وست يا بحيرة سب إتيوبيا بچاسيون أفريكان مننا لنيا ما عدقينيا نوسلزي كاهونو كنتو ممتاتا لبني ميل عند تقواج صحافي ينسو صحافي لأوروبا يلاكون عدقينيو السوني جيلاتو كربالو اندقنا دمو سمونون يراشي عندنوت لمن دنو ميرابو عالم إتيوبيا وست يا أمارا وننتن تفاتني يا درجة ميون الجلول من دنو. إذا بيا لما دكتم يا الله مسارة كتنت جمرو إيه نو يميلون ساي. أتانا والله.
عندك ألقى. من مسلا.
من تذكر بالله.
أهونم بزيلة.
عند ذاتو. جين إيه نني على كوبات مكنات من دنو. إذا بيا يا لامارو. أمارو يا ليتبيا بني منت عينورم بلتم يتساسرون أجو. بذاو متن روموم غراديوم سوماليوم هديوم إذا بيا عند ميادرغو كرنشافوش ناتي هلوم أماراوم غراديوم ولايتوم وروموم وزتا تلازي إتيبيا يهلوم ماغر نج إنن جنتال يميلو بچانو سكزاري درتا سبينتي اللو يا لمن دنو يميلو نو يسكاوندس أماراو لجنتال يميل درجت لالاي يو لازي هون البيانو بميكا تلو سامنت ندالكوت إجلا شكر بالو پروغرامات شنكا تلا
بيتش جمع دبو انا قوي ماشي موي بيتش جمع دبو عشان اخينا منكو عقل عرين على الحاكو اسوان كايب وجان Yeah, these are for crap.
እሱ ባለው አውዳመት በመጣ ቁጥር ወደ ከሰዓት ላይ በመናገኛት ሽርፍራፊ ሳንቲም ቁማር እንጫወታለን። በዚህ የባል ቁማር ምክንያት ሁሌም የማስተዋውሰው የሰፈራችን ልጅ እሱ ባለው ሁላችንም የጭስታ ሰፈር ልጆች ስለሆንን ከሶስት ብር በላይ አንይዝም ነበር። እቺን ሁላችንንም ብር ጠራርጎ የሚበላን እሱ ባለው ነበር። እሱ ባለው ቢወርውሮ አይስተም ነበር። ጆተኒ ይበረኛ ገልብጦ የሚረታው ሰው አልነበረ። ቴብል ቴኒስ በጣም ይመራና ባፉራክት ዞ ያላግጥባል። ምን አለፋ ቁማር መስራቤቱ ቁማር ተሰጦ የህይወት ጥሪው ነበር። የቁማርን በረከት ያልተለየውም ልጅ ነበር። እሱ ባለው የቁማርን ቀመር ተመራምሮ የደረሰበት ታምረኛ ስለነበር የሚገጥመው ስለማያገኝ ባብዛኛው ዳኛ ነበር የሚሆነው። ስባለው እድለኝነቱ ከቁማር ከፍ ብሎ የነጭ ሽማግሌ ድጋፍ ማግኘት ጀመረ። ሽማግሌው ፈረንጅ የሁላችንንም የደሃ ቤት አልፎ በእኛ አጃቢነትና ውዝዋዜ ታግዞ እንደ መሪ እነሱ ባለው ቤት ይደርሳል። ከስባለው እናት ጋር ተገናኝቶ የልጃቸውን ሙሉ ወጪ ይሰጣል። አልባሳትና ጫማ ያመጣል። ስባለው ባንዲት ጀምበር ትምርት ቤቱ አለባበሱ ብዙ ብዙ ነገሩ ተቀየረ። በዚህም ሳበቃ ወደ ጀርመን ሄደ። እኛም ተሰብስበን በአንድ ሚኒባስ ተጭነን ቦሌ አየር ማረፊያ ሄደን ሸኘነው። በቃ የሰፈራችን ሰው ጀርመን የምትባልን ሀገር ለመጀመሪያ ጊዜ ያወቀ። የውጭ ሀገር ሲነሳ ጀርመን ብሎ ይጣራል። አገኛ ሰፈር ሰው በየጠጅ ቤቱ ወሬው ሁሉ ጀርመን ጀርመን ሆነ። ማይክል ጃክሰን ማራዶና ወይ ማዶና ካልክ የኛ ሰፈር ሰው ካፍ ለቀም አርጎ ጀርመኖች ናቸው አይደል ይላል። ምን ዋጋ አለው የነሱ ባለው እናት ቤት ከብዙ አመት በኋላ እንኳን አልተቀየረም። እሱ ባለው እናት ከድህነት በላይ ትልቅ አዘን የተጫናቸው ሆኑ አመታት አለፉ። በሰፈሩ የተቀየረ ነገር ቢኖር ለጀርመን ያለን አመለካከት ነበር። ሰፈርተኛው ጀርመንን ልጃችንን የበላች ብሎ እንደ ቡዳ ተመለከታት። እሱ ባለው ድምጹ ከተሰማ 10 አመት አለፈው። እንዲህ ደለ ትንሽ አመታት ግን ይደውል ነበር። የሆነ ሆነና እሱ ባለውን አየሁት የሚል ሰው ጠፋ። ጀርመን በሚኖሩ ሰዎች ቢፈለግም አልተገኘም። እሱ ባለው እምጥ ይግባ ስንት ሳይታወቅ ብዙ ጊዜ አለፈ ተረሳ። ከዛ በኋላ ምን ቁጡ እኛም ተሰደድን። እነ ሚጡ እነ ሽሚ አሜሪካ ገቡ። እነ ጌቱ እነ ደበዴ ዱባይ ገቡ። አውሮፓም ብዙ ሰው ተሰደደ። ያውኛም አልቀረን ወደ ሱዲን ገባን። የኛ ሰፈር ሰው እንደ እስራኤላውያን በአለም ላይ ተበተነ። እጅግ በጣም ፈታኝና ከባድ ሆኖ የአውሮፓ ኑሮ ትንሽ አሸነፍኩት በኋላ ወደ ተለያዩ አውሮፓ ሀገራትን የሚሄድ ድል አገኘው። በዚህም ዴንማርክን፣ ኖርዌይን፣ ጣሊያንን፣ ሆላንድ አብዛኛው የሚመሳሰሉ ነገር በሚበዛባቸው ሀገሮችን በቅጡ ተመለከትኩ። እኔ ከምኖርበት ሱዲን አውሮፓ ስፖርት ውድድር ለመካፈል ጀርመን ከጓደኞቼ ጋር ተሰብስበን ሄድን። አብረን እየተዝናናን ቆየን። እየመሸ ሲሄድ ተበታተንን። እኔም ለብቼ ወደ አንድ አነስተኛ ባር ገብቼ ሞዶን ቢራ አዝዬ ቁጭ አልኩ። ኮደ ሽንት ቤት አንድ ያበሻ መልክ ያለው ሰው አየሁ። ይህም ፊት አልተጠራጠርኩትም። አውቋል ቢቀየርም ትንሽ ህበት ቢወሮም ራሱ ነው እሱ ባለው እሱ ባለው እሱ ባለው እያልኩ ባንኩን ጋር ወደ ቆሞ ሰው ሄድኩ አልዞረ እሱ ባለው ብዬ በእጄ ጅንጎ ተታረኩት በጣም በጮት አይኖቹን አፍጥጦ በጀርመንኛ አንባረቀብኝ ባር ውስጥ ያሉት ሰዎች ሁሉ እኔን ተመለከቱኝ በፍጥነት ወደ መቀመጫዬ እጄ ቁጭ አልኩ እሱ ባለው ወጥቶ ሲሄድ ተመለከትኩት አረማመዱም አልተቀየረም ያዘዝኩትን ቢራ ስጎነጩ አልወርድልህ አለኝ አንዳች ነገር ተናነቀኝ እለያዘኝ ቢራ ቀጂው መጥቶ ሲያወራኝ አፉ መንቀሳቀሱን እንጂ የማየው ሐሳቤ እሱ ባለው ጋር ሄዷል በኋላ በሚገባኝ ቋንቋ የቁማር ሱሰኛ ቀኑን ሙሉ ዚኮ ቁማር ሲጫወት ነው የሚውለው የአይምሮም በሽተኛ ሳይሆን አይቀርም እኔ እንዳይሰማኝ እንዳላዝም በማሰብ ብዙ ብዙ ስለሱ ባለው ነገረኝ አብሮት ያደገው የቁማር ነገር በእጅጉ ቢያስገርመኝም አሳዘነኝ ሙሉ ቢራዬን ጥዬ ስወጣ አሁንም የሰው ትኩረት አልተለየኝም ነበር ወጣው ለማንም አገኘሁት ብዬ አላወራሁም ለሰፈር ልጆችም ጭምር ያለ ዛሬ
ሰማሉ የኮሮና ቫይረስ ርጭትን ለመግታት ያግዛል የተባለው አዲስ መመሪያ ከፊታችን ሰኞ ጀምሮ ተግባራዊ እንደሚደረግ ተገለጸ። የጤና ሚኒስቴርና የፌደራል ጠቅላይ አቃቤ ሕግ ሰሞኑን በጋራ በሰጡት ጋዜጣዊ መግለጫ የቫይረሱን ስርጭት ለመግታት በሰዎች እንቅስቃሴና ማህበራዊ ተግባራት ላይ ክልከላ የሚጥልና በወንጀል የሚያስጠይቅ መመሪያ ይፋ አድርገዋል። በአዲሱ መመሪያ መሰረት ኮሮና ቫይረስ ያለበት ማንኛውም ግለሰብ ወደ ሀገር ውስጥ እንዳይገባ ሲከለከል ቫይረሱ የተገኘበት ሰው ወደ ማህበረሰቡ እንዳይቀላቀል አስፈላጊ ሆኖ ከተገኘም ተገቢውን ጥንቃቄ እንዲያደርግ መመሪያው ያዛል። ቫይረሱን ሊያስተላልፍ የሚችል ሁኔታ ከሌሎች ጋር ንክኪ ማድረግ ቫይረሱ ያለበትን ሰው በህግ እንደሚያስቀጣው በመመሪያው ሰፍሯል። በየትኛውም ቦታ ያፍና ያፍንጫ መሸፈኛ ሳያደርጉ መንቀሳቀስ የተከለከለ ሲሆን የንግድና ሌሎች አገልግሎት ሰጪ ተቋማት ማስክ ያላደረገ ሰው እንዳያስተናግዱ መመሪያው ያዛል። የትራንስፖርት የስፖርትና ሌሎች ማህበራዊ መሰባሰቦችም ተቋማቱ በሚያወጣቸው ዝርዝር ደንቦች መሰረት የሚፈጸመውን አልተብሏል። መመሪያውን ተግባራዊ በማያደርጉ አካላት ላይ እስከ 3 አመት የሚደርስ እስራት እንዲሁም ሌሎች ቅጣቶችን መደንገጋቸው ጠቅላይ አቃቤ ሕግ አስታውቋል። ማንኛውንም ስብሰባ በሚመለከት የተሰብሳቢዎችን ቁጥር በ50 የተገደበ ሲሆን ሰብሳቢው አካል ተገቢውን የኮሮና ቫይረስ መከላከያ ቅድመ ጥንቃቄ ተግባራዊ ማድረግ እንዳለበት ተገልጿል። አስገዳጅ ሁኔታ ሲያጋጥም ሰብሳቢው አካል ለሰላም ሚኒስቴርና ለጤና ሚኒስቴር በቅድሚያ እንደሳውቅ መመሪያው እንደሚጠይቅ ተዘግቧል። መመሪያው ከነገ ጀምሮ ተግባራዊ ይሆናል ተብሎ ይጠበቃል። ባለንበት የመገበት ወር መጀመሪያ ላይ ከ2 ሳምንት ባነሰ ጊዜ ውስጥ በተለያዩ የሀገሪቱ አካባቢዎች በሚገኙ ብሔራዊ ፓርኮችና ጥብቅ ደኖች ላይ የእሳት አደጋ አጋጥሞ ከባድ ውድመት እየደረሰ ይገኛል። በእነዚህ ተፈጥሮ ደኖች ላይ ያጋጠመው የእሳት አደጋ ለመቆጣጠር ጥረት እየተደረገ ሲሆን በሰሜን ብሔራዊ ፓርክ ላይ የደረሰው ቃጠሎ መጥፋቱ የተነገረ ቢሆንም በሌሎች አካባቢዎች ግን እሳቱ ለቀናት እንደቀጠለ ተዘግቧል። በገቢት 2013 ባህላይ ደጌ አሰቦትጩ ብሔራዊ ፓርክ ሰሜናዊ ክፍል የተከሰተው የእሳት አደጋ በተከሰተ የእሳት አደጋ እስካሁን ከ100 ኪሎ ሜትር ስኩዌር በላይ የሚገመት ሳርና ቁጥቋጦ መውደሙ ተገልጿል። በደረቅ የአየር ሁኔታና በአካባቢው ባለው ከፍተኛ ንፋስና ምክንያት ቃጠሎ በፍጥነት ተስፋፋ ለመቆጣጠር አስቸጋሪ እንደሆነ ተዘግቧል። በገቢት 2013 የአርሲ ተራሮች ብሔራዊ ፓርክ አካል በሆነው የጭላሎ ጋለማ ደን ላይ የእሳት አደጋ ተከስቶ ረጅም ዕድሜ ያላቸው የዛፍ አይነቶች ላይ ጉዳት መድረሱ ተዘግቧል። ለቀናት የቆየው የእሳት አደጋው ሰፊ ቦታን የሸፈነ ሲሆን ፓርኩ ከሚያካትታቸው 9 ወረዳዎች ውስጥ በ7ቱ የእሳት አደጋው ድመትን እንዳደረሰ ተዘግቧል። የእሳቱ መንስኤ ለግጦሽና የዱር እንስሳትን ለመከላከል በሚል በተለኮሰ እሳት ሳቢያ መሆኑ የተገለጸ ሲሆን የጭላሎ ተራራ በተለያዩ ጊዜያት ተመሳሳይ የእሳት አደጋዎች እንደገጠሙት ይታወቃል። መጋቢት 12/2013 በግዙፉ የሰሜን ተራሮች ብሔራዊ ፓርክ ላይ እሳት ቃጠሎ ተነስቶ ከባድ ጉዳት ሳይደርስ በቁጥጥር ስር መዋሉ ታውቋል። ምክንያቱ ያልታወቀው በፓርኩ ገደላማ አካባቢዎች የተነሳው የእሳት አደጋ በሳርና በአንዳንድ ዛፎች ላይ የተወሰነ ጉዳት አድርሶ በቁጥጥር ስር የዋለ ሲሆን በፓርኩ ውስጥ በሚገኙ የዱር እንስሳት ላይ ጉዳት አለመድረሱ ተነግሯል። ከዚህ ቀደምም የፓርኩን ሰፊ ቦታ ያዳረሰና ከፍተኛ የተፈጥሮ ሀብት ውድመትን ያስከተለ የእሳት አደጋ ተከስቶ እንደነበር የሚታወስ ነው። መጋቢት 13/2013 በአማራ ክልል ሰሜን ሸዋ ዞን ውስጥ በሚገኙ ወፋሻ በተባለው ደን ላይ እሳት ቃጠሎ ተደረስቶ በፍጥነት መስፋፋቱ ተነግሯል። እሳቱ በአንኮበር ወረዳ በኩል በሚገኙ የደኑ ክፍል ላይ ተነስቶ 3 ቀበሌዎች ላይ ወደሚገኝ ደን ላይ ውድመት አድርሷል። ከባድ ጉዳት ያደረሰው የእሳት ቃጠሎ ከግለሰብ ማሳ የተነሳ እሳት ወደ ደኑ መዛመቱ እንደሆነ ተዘግቧል። መጋቢት 14/2013 በምዕራብ ሸዋ ዞን የሚገኘውና ጅባት ተብሎ የሚታወቀው ደን ላይ ከባለፈው ማክሰኞ ጀምሮ የእሳት ቃጠሎ ከፍተኛ ጉዳት ማድረሱን ነዋሪዎችና ባለስልጣናት ተናገሩ ሲሆን እስካሁን 1000 ሄክታር የሚሸፍን ደን መውደሙ ተገልጿል። የእሳቱ ምክንያት ምን እንደሆነ በትክክል የታወቀ ነገር ባይኖርም አደጋው ግን እጅግ የከፋ በመሆኑ የአካባቢው ነዋሪ ጥረት ብቻ ለመቆጣጠር አስቸጋሪ እንደሆነ ተናግሯል። የጅባት ጥብቅ ደን 27000 ሄክታር መሬትን የሚሸፍን ሲሆን በውስጡ በርካታ የወፋት ዝርያትና የተለያዩ የዱር እንስሳት መኖሪያ መሆኑ ተዘግቧል። ኤርትራ ሰራዊቷን ከኢትዮጵያ ግዛት ለማስወጣት መስማማቷ ተዘግቧል። ኤርትራ በትግራይ ክልል ውስጥ የተከሰተውን ግጭት ተከትሎ ወደ ኢትዮጵያ ግዛት ያስገባቻቸውን ወታደሮች ለማስወጣት ከስምምነት መድረሱን የኢትዮጵያ መንግስት ገልጿል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ባለፈው አርብ ጠዋት ባወጣው መግለጫ እንዳመለከተው ለይፋዊ የሥራ ጉብኝት ሐሙስ ዕለት አስመራ የገቡት ጠቅላይ ሚኒስትር አብይና ፕሬዚዳንት ኢሳያስ ባደረጉት ውይይት የኤርትራ ሰራዊቷን ከኢትዮጵያ ድንበር ለማስወጣት ተስማምታለች ተብሏል። ይህን ተከትሎም የኢትዮጵያ መከላከያ ሰራዊት የድንበር አካባቢዎችን ተረክቦ ጥበቃውን ወዲያውኑ እንደሚጀምር ሁለቱ መሪዎች ከስምምነት ደርሰዋል ተብሏል። የአየርላንዱ ግብረሰናይ ድርጅት ጎል ባለፈው ረቡዕ በቤንሻንጉል ጉሙዝ ክልልና ኦሮሚያ ክልል አዋሳኝ አንድ ሹፌሩ እንደተገደለበት አስታውቋል። 12 ታጣቂዎች መኪናውን በአሶሳና የአሶ ከተማ መካከል አስቁመው ሹፌሩን የገደሉ ሲሆን ሌሎች ሰራተኞች ግን ከግድያው አምልጠዋል ብሏል ድርጅቱ። ግድያው የረድኤት ድርጅቶች በአካባቢው ለመንቀሳቀስ ምን ያህል እንደሚቸገሩ እንደሚያሳይ የጠቀሰው ድርጅቱ መንግስት የረድኤት ድርጅት ሰራተኞችን ደህንነት እንዲያረጋግጥ ጠይቋል። ምርጫ ቦርድ በቤንሻንጉል ጉሙዝና ኦሮሚያ ክልሎች አንዳንድ ዞኖች ለመራጮች መዝጋቢዎች ስልጠና መስጠት እንዳልቻለ ማስታወቁን ኢትዮጵያን ኢንሳይደር ዘግቧል። ስልጠና ያልተሰጠው በቤንሻንጉል በመተከልና ከማሺ ዞኖች እንዲሁም በኦሮሚያ ክልል ደግሞ በምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩና ቄለም ወለጋ ዞኖች ነው። ስራው የዘገየው ሁለቱ ክልሎች ስልጠናና የመራጮች መዝገባ የሚካሄዱባቸውን ጸጥታዎች፣ የተጠበቁ ቦታዎችና የተፈናቃዮች መረጃ ለይተው ለቦርዱ ባለማሳወቃቸው ተብሏል። በአማራ ክልል ሰሜን ሸዋ ዞንና በኦሮሚያም ልዩ ዞን ቦርዱ ተመሳሳይ ችግር እንዳጋጠመው ተናግሯል። 7 የመንግስት ልማት ድርጅቶች 780 ቢሊዮን ብር ያህል ዕዳ እንዳለባቸው ገንዘብ ሚኒስቴር ማስታወቁን የሀገር ውስጥ ዜና ምንጮች ዘግበዋል። ከፍተኛ ዕዳ ካለባቸው ውስጥ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ ኃይል አገልግሎት፣ የምድር ባቡር ኮርፖሬሽን፣ ስኳር ኮርፖሬሽን እና ኢትዮ ኢንጂነሪንግ ግሩፕ የቀድሞ ሜቴክ እና የኮንስትራክሽን ስራዎች ይገኙበታል ተብሏል። በሶማሌ ክልል ከአፋር ክልል ጋር በሚዋዘገባቸው 8 ቀበሌዎች ምርጫ ጣቢያዎች እንዳይደራጁ ምርጫ ቦርድ ያሳለፈውን ውሳኔ በመቃወም የሶማሊያ ክልላዊ መንግስት ለቦርዱ የሰጠው ማሳሰቢያ እንደማይቀበለው ቦርዱ በፌስቡክ ገጹ አስተውቋል። የክልሉ መንግስት ቦርዱ ሰነውን ካለወጠ በመርጫው ለመሳተፍ ቸግራለው የማለት ህጋዊ ስልጣን የለውም ብሏል። ቦርዱ ለክልሉ በጻፈው መልእክት የምርጫ ጣቢያዎችን የማደራጀት የቦርዱ ስልጣን ብቻ እንደሆነም ቦርዱ አስተውቋል። የአውሮፓ ህብረት በኤርትራ ውስጥ ለሚፈጸሙ የሰብአዊ መብት ጥሰቶች ተጠያቂ ነው ባለው የሀገሪቱ ብሔራዊ ጸጥታ መስሪያ ቤት ላይ ማቀመጣሉን ብሉምበርግ ዘግቧል። የተቋሙ አመራሮች ላይ የውጭ ጉዞ እገዳና ተቋሙ በውጭ የሚገኝ ገንዘቡን እንዳያንቀሳቅስ ማዕቀብ ተጣለበት፣ ለዘፈቀደ ስር ከፍርድ ቤት ትዕዛዝ ውጪ ለሚፈጸሙ ግድያዎች፣ ለሰዎች መሰወርና ለግርፋት ተጠያቂ ነው በሚል ሆኖ ታውቋል። በመጨረሻም በመተከል ዞን ዳንጉሮ ወረዳ አራት የአማራ ተወላጆች በጉሙዝ ተጠቂዎች መገደላቸው ተዘግቧል። በመተከል ዞን ዳንጉሮ ወረዳ ከማምቡክ ወቅር በርቀት በተከልት ማሳቸው ውስጥ የነበሩ አራት የአማራ ተወላጆች በጉሙዝ ተጠቂዎች መገደላቸው ታውቋል። በዚሁ በእነዚህ ተጠቂዎች የተገደሉት ሰዎች ስም ዝርዝርም ጀማል ዋለ፣ አቡ አህመድ፣ ኡመር ጸጋይና ታዘብ እንደሚባሉ ተዘግቧል። እንደ ምንጮች ገለጻ በመተከል አሁንም የንጹሃን አማራዎችና ሌሎችም እየተገደሉና ሀብት ንብረታቸው የተዘረፈ መሆኑን በመጥቀስ ለግድያው ሆነም በአካባቢው ያሉ ከቀበሌ እስከ ዞን አመራር ያሉ አካላት ተሳታፊ ስለመሆናቸው ምንጮች መናገራቸው ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
በስቶ የጣበረ ይሂድ ፈበ ፍቅር ተጠቅሶ መንገዱ ይካ ከሪ ሁን አገር መንደሩ ድፍርሱ ቢስከን የጤና ይሁን አፈሩ ሀየር ተምር ፍራጨለማ ወደዲ በስክ በእኛ ዘንዳነት ይሰማ ለዘንዛ ከሰፈሩ ላፍን ካለሰው ዘለዛፍ ላይ ከጠሉ መሰላት መራረቅ መንካምት በቀየነው እስቲንዴ ይመናገኝን ቀይምን ያደረማው እዚህ ሂድም ፈየረ አሰውን መርመር ወገን ሰላም ፈሱ ወደ ታሪካ ምርቱን ዛሬ
አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋራ አንድ እንግዳ ከኢትዮጵያ በቀጥታ ይዘንላችሁ ቀርበናል። ዘቢባ ኢብራሂም ትባላለች። ወጣት ነች፣ በጣም ወጣት ነች። እንግዲህ የኢትዮጵያ ፖለቲካ እስከዛሬ ይዘወር የነበረው በእድሜያቸው ገፋ ባለ ሰዎች ሲሆን የኢትዮጵያ ህዝብ ብዛት 115 120 ሚሊዮን እየተባለ ይነገራል። ከዚህ ውስጥ ከ70ና እስከ 67 በላይ ያለው በመቶ ወጣት እንደሆነ ይነገራልና የወጣቶች በፖለቲካው በሶሻል ላይፉ በኢኮኖሚው ተካፍሏቸው ምን ያህል ነው ደካማ እንደነበረ የታወቀ ነው። እስቲ ይሄንን በተመለከተ እቺን ወጣት እናነጋግራለን። ሰላም ጠና ይስጥልኝ። እንግዲህ ዘቢባ ኢብራሂም እንደምትባይ አስተዋውቀናል። ዘቢባ ኢብራሂምን ዛሬ ያቀረብንበትን ምክንያት ወደ ኋላ ላይ እንመጣበታለን። እስቲ ዘቢባ ኢብራሂም ማን ነች ብንል ማንን ትያለሽ? ስለ ራስሽ አጠር አድርገሽ ንገሪኝ።
እሺ፣ አሁን እንደገለጽኳችሁ እኔ ዘቢባ ኢብራሂም እባላለሁ። አሁን ባህር ዳር ሳንቲያጎ ዲሞክራሲ ፓርቲ ውስጥ እንቅስቃሴ እያደረኩኝ ነው። ያው አዲስ አበባ ነው ተወልጄ ያደኩኝ። አሜሪካን ግቢ የሚባል ሰፈር አካባቢ የተማርኩትም እዚሁ አዲስ አበባ ነው። መርተነጠራ ነው መስጊድ አካባቢ የመርተነጠር ትምህርት ቤት ነው አንደኛ ደረጃ።
እንደገና ድምጽሽን ከፍ አድርገሽ፣ ይቅርታ ድምጽሽን ከፍ አድርጊልን።
እሺ፣ ከመጀመሪያው ጀምረሽ።
ኦኬ፣ ቀጥይ።
እሺ፣ ያው ስሜ አንተም እንደገለጽከው ዘሪባ ኢብራሂም እባላለሁ። ተወልጄ ያደኩት እዚሁ አዲስ አበባ ነው። አሜሪካን ግቢ የሚባል ሰፈር ውስጥ ነው ተወልጄ ያደኩት። የተማርኩትም እዚሁ አካባቢ አንዋር መስጊድ አካባቢ ዑመር ሰመጠር የሚባል የመጀመሪያ ደረጃ ትምህርት ቤት የተማርኩ። ሁለተኛ ደረጃ ትምህርቴንና የፕሪፓራቶሪ ትምህርቴን ደግሞ በአዲስ ከተማ ትምህርት ቤት ተምሬያለሁ፣ አቶ ሽጠር አካባቢ። ከዛ በመቀጠል የመጀመሪያ ዲግሪን አዳማ ዩኒቨርሲቲ በኮንሰርት ሳይንስ ተመርቄያለሁ። ሁለተኛ ዲግሪን ደግሞ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን አድማስ ዩኒቨርሲቲ ጨርሻለሁ ማለት ነው። ይህን ይመስላል እንግዲህ እኔ።
ዘቢባ ስንት አመትሽ ነው? መቼም በሴት ልጅ እድሜ መጠየቅ ኖር ነው ይባላል፣ ግን እንግዲህ አንቺ የፖለቲካ ሰው ስለሆንሽ በግልጽ መጠየቅ እንደፍራለን ብለን ነው ከይቅርታ ጋራ። ወጣት እንደሆንሽ ገብቶናል።
ያው እንግዲህ ወደ 25 አመቴ ነው።
ኦኬ ዘቢባ፣ እንደሚታወቀው ኢትዮጵያ ውስጥ ወጣቱ በብዛት ከህዝቡ ቁጥር አንፃር ወጣቱ በጣም ብዙ እንደሆነ ይነገራል። ከሰባ በመቶ በላይ ወጣት ነው የሚሉም አሉ። ግን የወጣቱ ተሳትፎ በጣም ዝቅተኛ እንደሆነ ደግሞ ይነገራል። አንቺ እንዴት ወደ ፖለቲካው ዓለም ለመግባት ወሰንሽ? ምንድን ነው እንድትገቢ ያደረገሽ?
በእርግጥ ኢትዮጵያ ውስጥ ያለው ሁኔታ እንኳን ለወጣት ለትልቁም ለማንም ቢሆን ፖለቲካ ውስጥ ነበር የሚናከር አይደለም። አሁን እንኳን እኔ በጣም ብዙ ሰዎች እንዴት ገባሽ፣ ለምን ገባሽ ብሎ የሚጠይቀኝ ትንሽ አለ። ያ ደግሞ የሆነበት ምክንያት የሀገሪቷ ሁኔታ ምቹ ስላልሆነ ነው። ፖለቲካ ውስጥ ለመግባት ምቹ አይደለም። ያው ወጣቶችም በጣም ይፈራሉ። ወጣት ወንዶች ራሱ በጣም ይፈራሉ ፖለቲካ ውስጥ ለመግባት። ሴቶች ደግሞ ማለት የሚያበረታታቸውም የለም ወደዚህ ቢገቡም ብዙም አይመከርም። ግን እኔን ያስገባኝ ዋናውና ትልቁ ምክንያት ኢትዮጵያ ውስጥ ያለው ነባራዊ ሁኔታ እስቲ እኔ በአቅሜ ባለኝ እውቀት ባለኝ ጊዜ ምን ማበርከት እችላለሁ? የኢትዮጵያን ፖለቲካ እንዴት እኔ የሆነ ነገር ኮንትሪቢዩት አድርጌ ምን ማድረግ እችላለሁ? ምን የተሻለ ነገር ላመጣ እችላለሁ የሚለው ሀሳብ ውስጥ ይገባና ለመቀላቀል ነው
ወሰንኩኝ
ማለት ነው።
እንደተረዳ ነው ከሆነ የባልደራስ ለእውነተኛ ዴሞክራሲ ወክለሽ ነው የምትወዳደሪው። በመጀመሪያ የት አካባቢ እንደምትወዳደሪ ብትነግሪን፣ ከዚያም ለምን ባልደራስን ካሉት ግጭቶች በሙሉ ባልደራስን እንደመረጥሽ ብታስረጅን።
እሺ፣ ያው የምወዳደረው ጉለሌ ክፍለ ከተማ ምርጫ ወረዳ 8 ነው። እዛ አካባቢ ነው መወዳደረው። ባንዲራ ስንግን የመረጥኩት በፖለቲካ የተሻለ ሀሳብ ይዞ ተነስቷል ብዬ አስባለሁ። አንደኛ ዘር ተኮር ዘር መሰረት ያደረገ ሆኖ አይደለም የተቋቋመው፣ ለመላ ሁሉም ኢትዮጵያ የተቋቋመው። ሲቀጥል ያው አዲስ አበባ ላይ ደግሞ ያለው ኢንተረስት ለየት ያለ ነው። ማለት አዲስ አበባ የኔ እያሉ ባሉበት ሁኔታ ባንዲራስ ነው አዲስ አበባ የሁሉም ኢትዮጵያዊ ነች የነዋሪዎች ናት ብሎ ስለተነሳ ይሄ ሀሳብ ቀርቤን ስቦታል። ሲቀጥል ባንዲራስ አዲስ አበባ ራሷን በራሷ ማስተዳደር አለባት ብሎ ያስባል። ይህም ደግሞ እኔም የምገዛው ሀሳብ ነው። አዲስ አበባ በጣም ትልቅ ከተማ ናት። ኢትዮጵያን ያቀፈች ሀገር ናት። ስለዚህ አዲስ አበባን እንደሌላው ሀገር ሳይሆን ማየት ያለብን ዋና ከተማ የኢትዮጵያ ዋና ከተማ እንደሆነች አድርገን ማሰብ ያለብን። ስለዚህ ይህን ሀሳብ እኔ ስለምገዛው ወደ ባንዲራስ ተቀላቅያለሁ ማለት ነው።
አንቺ ወጣት ነሽ፣ ሴት ነሽ፣ በተጨማሪ ሙስሊም ነሽ እንደገባኝ ከሆነ ብዙ ጊዜ ደግሞ የምታማው ባልደረስ የሴቶችንና በተለይ ደግሞ ሙስሊሞችን ያሸሻል፣ ያርቃል፣ አይፈልግም ሲባል ነው የምንሰማው። እንዴት አየሽውና እዛ ገባሽ? እንዴት ሳገኘሽ ይሄን አባባል?
እኔ እንግዲህ ፒችን ለመሰረም ነው ወደ ባልደረስ የመጣሁት። ማለት የአዲስ አበባን ኮዝ አድርጎ ሲነሳ ኦኬ፣ በአዲስ አበባ ጉዳይ ላይ እኔም የአዲስ አበባ ልጅ ስለሆንኩኝ ያገባኛል በሚል ነው ወደዚህ የመጣሁት። እኔ ስመጣ ማንም ሙስሊም ናት ብሎ ሴት ናት ብሎ ብሔር ጠይቆ ማንም እንትን ያለኝ የለም። በቃ ስመጣ እንደ ማንኛውም ሰው ማንኛውንም ሰው ፊት እንደሚደረግ ተቀበሉኝ። በትምህርት ደረጃ ነው የአመራር ደረጃ ላይ ሲያመጡ የነበረው። አጋጣሚ ሆኖ ያኔ ማስተር ተማሪ ስለነበርኩኝ ወደ ባልደረስ መግባት አለብሽ ወይ በአመራር ደረጃ መምጣት አለብሽ አሉኝ። ኦኬ፣ እኔ የምችለው ማድረግ የምችለው ነገር ካለ በአቅሜ ሀገሬን የምጠቀም ከሆነ ኦኬ ተስማማ። ሙስሊም ነሽ ብለው ምንም አላደረጉም። ሲጀመርም እንደዚህ አያደርግም ፓርቲው ለሁሉም ነው የተቋቋመው። በብሔርም በሃይማኖትም ማንንም አይገፋም። እንዲህ የሚሉ ሰዎች ምንም ስለ ባልደረስ የማያውቁ ሰዎች ናቸው። ማንም ማለት መጥቶ ተሳትፎ የተገፋ ሰው የለም። እንዲሁ ዝም ብሎ ላሉባልታ የሆነ ለፕሮፓጋንዳ የሚጠቀሙበት ነገር ነው እንጂ ባልደረስ መጥቶ የተገለለ የተገፋ አንድም ሰው የለም። አንድም ሰው ማለት ነው። ይህም ጥሩ ለሁሉም በሩ ክፍት ነው። ማንም መጥቶ መምረጥ፣ መመረጥ፣ መሳተፍ፣ አባል መሆን ይችላል። ግን የሜሪት ጉዳይ ነው። በሜሪቱ ይስተናገዳል ማለት ነው እንጂ ማንም ብሄር ቢሮ ማለት ነው ሙስሊም ባገስ ምናምን ምን ነገር ጭራሽ አይነሳም። ጭራሽ ይሹ ሆኖ አይነሳም። ይሄ ለአዲስ አበባም ህዝብ የሚመጥን ነገር አይደለም። ሙስሊም ስለሆነ፣ ክርስቲያን ስለሆነ፣ ሌላ ሃይማኖት ስለሆነ ብሎ አንድም ነገር ኮዝ አድርጎ አልተነሳም። ቅሳው ስለሆነ ብቻ ነው እዚህ ተሰብስበው ነው።
ኦኬ፣
ነገር እንዲህ የሚሉ ሰዎች አሉ፣ በጣም ብዙ አሉ። ኢቭን መጥተው ሳይሳተፉ እንዴት ሙስሊም አልተሳተፈም ብለው የሚጠይቁ ራሱ አሉ። እና እንደዚህ አይነት ነገር እንትን አይልም፣ እንደዚህ አይነት ነገር ሳይገባም ጭራሽ። ግን ማንኛውም ሰው መጥቶ በሚሄዱት መስተናገድ ይችላል።
ዘቢባ፣
ይሄ ነው እኔ ባልደረሱ የተረዳሁት ይህን ነው።
ዘቢባ፣ አሁን አንቺ ስትናገሪ ደጋግመሽ የተናገርሽታት ቃል አለች፣ ከተሳሳትኩ ትታረማለሁ፣ በሜሪት ነው ብለሻል። አንቺ ማስተርስ ዲግሪሽን እየሰራሽ በዚያን ጊዜ ስለነበር አንዱ ሜሪትሽ እሱ ነው፣ እንግዲህ የትምህርት ደረጃ ነው። ሌላው ይሄንን በተመለከተ የምርጫ ተወዳዳሪዎቹን የባልደራስን ተሳታፊዎች አይቻለሁ። በብዛት ፒኤችዲ ያለ ማን ፊሎሶፊ ዶክተር ያላቸው ዶክትሬት ዲግሪ ያላቸው ወይም ኢንጂነሮች ወይንም ማስትሬት ዲግሪ ያላቸው በብዛት እንደዚህ ናቸው። እንዴት ነው ይሄ ነገር የተመረጠበት ምክንያት ምንድነው? ተራው ህዝብ በዩኒቨርሲቲ ደረጃ ትምህርት ያላገኘው እዛ ለመግባትና በአመራር ደረጃ ለመወዳደር አይችልም በሜሪት ካላችሁ?
አይ ይችላል እኮ ለምሳሌ ሆን የፖለቲካው ቀጥ ይሳይ ከትምርቱ ቀጥሎ መስፈርቶች አሉት። እኛ ለጭነት ሰዎችን እንደመለመል
ኦኬ
መስፈርቶች ወጡ። በዛ መስፈርት መሰረት ነው ማለት አለም ታሌ ትምርት ደረጃ ማያሟላ ግን ደግሞ ተሰርቶ ተጽዕኖ ፈጣሪ ሆነ በጣም ጥሩ አቀባበል ያለው ምናምን አይነት ሰዎች አሉ። እነሱንም አስገብተናል ማለት እንደንትኑ ነው እንደ መስፈርቱ የወጣ መስፈርት አለ መስፈርቱን ጠብቀን ነው እንደዛ ያደረግነው።
ስለዚህ
ሰዎችን መበረታ ተፈለባቸው በሚል ሴቶችንም አሳትፈናል።
ስንት ሴቶች አሉ በባልደራስ ለእውነተኛ ዲሞክራሲ ለምርጫ የሚወዳደሩ ስንት ሴቶች አሉ በአዲስ አበባ ውስጥ?
ነው አክቹዋል ቁጥሩን አሁን ባልነገር ነው ግን አሉ ብዙ አሉ። በተወካዮች ምክር ቤት ራሱ ሜቢ አራት እንደዛ አለ ግን ያላቸው አዲስ ምክር ቤት የሚወዳደሩ ብዙ ሴቶች አሉ አክቹዋል ነገሩ።
ኦኬ 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 ዘቢባ እንደምትይኝ ከሆነ መስፈርት ተቀምጦ ነበር ማለት ነው ዝም ብሎ በዘፈቃድ አይደለም ወይንም ደግሞ በአመራሩ ወይ በነስክንድር ወይንም በሌሎች ፍላጎት ገለ ከለ ይሁን ሳይሆን መስፈርት አስቀምጣችሁ በዛ በመስፈርት መሰረት ነው የምትይኝ?
አዎ አዎ እንደዛ ነው።
እስኪ መስፈርቶቹን ንገሪኝ አንድ ሁለት ብለሽ።
ያው እኔ የጭምዝ መላው ላይ ያ ጀነራል ነገር ነው እንጂ ያለኝ ከስ እንትን ዲቴል ነገሩን እዚህ ላይ ሲሰሩ የነበሩ ሰዎች ናቸው የሚያቁትና አንዱ የትምህርት ደረጃ እንደሆነ አቃለሁ። ሁለተኛው ያው ተጽኖ አካባቢ ላይ ተጽኖ የመስጠት ማለት ብዙ ሰዎች ባይማሩ ግን ተጽኖ የመስጠት አቅማቸው ከፍተኛ የሆኑት ሌሎቹ ደግሞ እንዲሁ በፖለቲካ ያላቸው ኤክስፒሪየንስ ብዙ ጊዜ ፖለቲካ ውስጥ የነበሩ ሰዎች ምናምን በሚል ነው ፖለቲካል ዝርዝሩ ነው እነኔ
አላችሁም
ግን እነዚህ ነገሮች እንዳሉ ጀነራል ነገር እንዳለ አውቃለሁ።
ዘቢባ እንግዲህ አንድ ሰው አንድ አካባቢ ምረጡን ብሎ ሲል ለህዝቡ ህዝቡን ሰብስቦ የሚያቀርበው አለ። እኔን ብትመርጡኝ ይሄን እናደርጋለሁ ይሄን እንዳይደረግ አደርጋለሁ ይላል። አንቺ እንደነገርሽኝ ከሆነ 8 ክልል ነው የሚባለው ቀበሌ ነው የሚባለው
ምርጫ ክልል
8 ጉለሌ ከየት ጀምሮ ነው ጉለሌ?
ጉለሌ ማለት ከ 6 ኪሎ እስከ ዘና ቤተክርስቲያን ጀምሮ ሾሪዳን አዲስ ገበያን ፓስተር ጳውሎስ ጀርባን እስከ ዊንጌት መድኃኒዓለምን ያጠቃልላል ከሱ ጀርባ ባጠቃለል።
ኦኬ ይሄንን ሁሉ ህዝብ ሄደሽ ስታነጋግሪ ምንድነው አደርግላችኋለሁ እኔን ብትመርጡኝ ምን አደርግላችኋለሁ ብለሽ ነው ኮንቪንስ የምታስረጃቸው? ምንድነው ለዛ ህዝብ የምታቀርቢው ምን ራዕይ ይዘሽ ነው የቀረብሽው?
ያው እንደ ባልደራስ ማኒፌስቶ አዘጋጅተናል አይደል? ምረጡን ስንል ምን አይተው ነው የሚመርጡን ለምንድነው የሚመርጡን ብለን የተዘጋጀንበት ነገሮች አሉ። ከነዛ ውስጥ የፖለቲካ የኢኮኖሚ የማህበራዊ ከጤናው ጋር ከትምህርት ጋር በተያያዘ ብዙ እንትኖች እነዚህ እንዲመርጡን የሚያደርጉ ነገሮች ላይ በደንብ ተዘጋጅተናል እንደ ባልደራስ ማለት ነው። ኢኮኖሚ ባልደራስን ብትመርጡ በኢኮኖሚ ጉዳይ እንዲናረጋለን በትምህርት ጉዳይ እንዲናረጋለን ብለን በማኒፌስቶችን ዘርዝረና እና ደግሞ ብዙ የተሻለ ነገር አለ ብዬ አምናለሁኝ አሁን ካለው ነባራዊ ሁኔታ ተነስተን አሁን ያለውን ነባራዊ ሁኔታ ገመገብ ነው። እንዴት ነው እየተካሄደ ያለው እንዴት ነው እየሆነ ያለው የሚለውን ገመገብ ነው። አማራጭ ፖሊሲ ደግሞ ባለሙያዎችን አማክረን አስጠንተን አማራጭ የተባለውን ፖሊሲ ደግሞ ይዘን ቀርበናል።
በጣም ጥሩ።
ያንን ተመርኩዞ እንዲመርጡን እናደርጋለን።
ዘቢባ እኔ መራጭ ነኝ ልበል ወይም ደግሞ እውነት ለመናገር እዚህ በጣም ብዙ ኢትዮጵያውያን አሉ። አሁን አንቺ በምትይው አከባቢ እኔ ራሴ በዛ አከባቢ ነኝ እኔ ቤተሰቦች አሉት እንድመርጥ ማድረግ ምን ይችላልን እዚህ ያለ ነው ማለት ነው ዘመዶቻችን ነገር። እስቲ አሁን እኔ መራጭ ነኝ ሆነና በኢኮኖሚ በኩል በዛ አከባቢ እኔ ኗሪ ብሆን ምንድነው የምታመጭልኝ በዛ አከባቢ በባልደራስነትሽ ምን?
ያው በኢኮኖሚ ውስጥ ምን ተስማሚ ተጠቃሚ እንዲሆን ራስን ደሸሸን ይቻለ ነገር እንዲኖር ማድረግ ነው። ለምሳሌ ስራ ጥሉም ሰዎች ስራ የመፍጠር ስራ እንዲፈጥሩ የማድረግ መንግስት ብንሆን ለስራዎች የተሻለ ነገር ማቅረብ ስራ ፈጣሪ እንዲሆኑ ማድረግ እነዚህ እነዚህ ነገሮች በማስተካከል ኢኮኖሚውን እናስተካክላለን ማለት ነው።
የአዲስ አበባ ራስዋን ታስተዳደር ስትሉ ምን ማለታችሁ ነው?
አዲስ አበባ በፊት ክልል ነበረች። ራስዋን በራሷ ታስተዳደር ነበረ። የራሷ ፖሊስ አላት። የራሷ ብዙ ተቋማቶች አሏት። ያንን ተቋማት ራሷ በራሷ ታስተዳድር ነው።
እንዴት ነው የምታስተዳድረው? እንዴት ነው የምታስተዳድረው? አመራ እንዴት ነው? እስቲ ንገሪኝ ፕሮሰሱን ሞዳሊቲውን ንገሪኝ። እንዴት ነው ያሰባችሁት? ከዛ ህዝቡ መርጦ ይሾማቸዋል። ከዛ እንዴት ነው?
አዎ በፊት እንደነበረው ነው። በርግጥ ውክልና ኑራት ነው ማለት ከንቲባ ራሷ ለምሳሌ ሌሎች ክልሎች ላይ ሰዎቹ ራሳቸው ናቸው ከንቲባቸውን ይመርጡት አይደል?
ኦኬ።
አዲስ አበባ ላይ እንደዛ እንዲሆን ከሌላ ቦታ ለምሳሌ አሁን እየሆነ ያለው ልክ ብልጽግና ሲመራ ሰው ወዴት አንድ ሰው ይወከልና በዚህ መጥቶ አዲስ አበባን ያስተዳድራል። እንደዛ እንዳይሆን ውክልና በራሱ አበቃ። ልክ አዲስ አበባዎች ራሳቸው ይመርጣሉ። ያ የመረጡት ሰው እነሱን ያስተዳድራቸው። ተቋማቶች በፌዴራል ስራ ይሆኑ በራሷ ለምሳሌ የአዲስ አበባ ፖሊስ ነበር። አሁን እኮ የአዲስ አበባ ፖሊስ ራሱ አዲስ አበባን አያስተዳድር ማለት ለእነሱ አይደለም እንትን እያለ ያለው እና እነዚህ እነዚህ ነገሮች እንዲስተካከሉ ነው ማለት ነው።
ኦኬ። በራስ ማስተዳደር ማለት እንግዲህ ህዝቡ የራሱን ሰዎች መርጦ ከነዛ ከተመረጡት ውስጥ ከንቲባ ይሁን ነው የምትሉት አይደለም?
አዎ።
በጣም ጥሩ። ቀጥይ።
እሺ። አይ ችግር የለም።
የአዲስ አበባ የተለየ ጥቅም ለኦሮሚያ ትስጥ አትስጥ በሚለው ላይ ምንድነው ያለሽ አቋም?
ያው ማንኛውም ሀገር ቢሆን ለአንዱ ማለት ኢትዮጵያ ማለት የሁሉም ናት። አንዱ ክልል ለአንዱ ጥቅም ይስጥ ማለት የትክክለኛ ነገር አይመስለኝም። እንዲሁ ራሱ ፖለቲካ ውስጥ ራሱ ሳንገባ እንዲሁ ዝም ብለን ራሱ እናስበው። ለምንድን ነው አንዱ ለአንዱ ጥቅም የሚሰጠው? ለምን አስፈለገ? እንደዚህ ባይሆን እነሱ የተሻለ ተጠቃሚ እንዲሆኑ በከተማ ስር እንዲካለሉ ቢደረግ የተሻለ ይሆናል እንጂ ተጠቅመበቱ የሚታመንበት ነገር አይደለም። እንዲሁ ራሱ ስታስበው ማለት ነው። እና አዲስ አበባ ለማንም ልዩ ጥቅም አትሰጠም። ሁሉ ነገር ተከብሮላት መኖር ያለባት ሀገር ነች። ትልቅ ሀገር ነች። ሙሉ ኢትዮጵያን አቅፎ የያዘች ሀገር ናት። ስለዚህ እየተቻቻሉ በዛ በአዲስ አበባ ዙሪያ ያሉ ሰዎች እንደውም የተሻለ ተጠቃሚ እንዲሆኑ ማድረግ ነው እንጂ ከተማ እየመጡ እቃቸውን እንዲሸጡ ኤክስቼንጅ እንዲኖር ንግድ ላይ ምናምን እንዲሰሩ ማድረግ ነው እንጂ ልዩ ጥቅም አስፈላጊ አይደለም። እና ይህንን እኔም አልቀበለው ሀሳብ ነው።
ኦኬ። ባልደራስ ከሌሎች ለአዲስ አበባ ምክር ቤት ከሚወዳደሩ ድርጅቶች በምን ይለያል? የተለየ የሚያደርገው ምንድነው? ከሌሎችም አሉ ለአዲስ አበባ ምክር ቤት የሚወዳደሩ አምሹር ከነሱ የሚለየው ምንድነው?
ያው እኛ ከሌሎች የሚለየን ዋናው ነገር ከአዲስ አበባ ጋር የተያያዘ ነገር ነው። አዲስ አበባ ራሷን በራሷ ታስተዳደር ማለት ነው። ትልቁ ነገር እሱ ነው። በአዲስ አበባ ምክር ቤት ክልና ብናገኝ እንገባ ሲኖር አዲስ አበባ ተጠቃሚ እንድትሆን እንሰራለን ማለት ነው።
ሌሎቹ አዲስ አበባ ራሷን በራሷ ታስተዳድር አይሉም ነው የምትይ? ለአዲስ አበባ የሚወዳደሩት
ያው የሚሉ አሉ። ለምሳሌ አሁን እንደ አብን ያሉ ፓርቲዎች ሌሎችም ከዚህ እኛ አዲስ አበባ ራሷን በራሷ ታስተዳድር ብለን የፖለቲካ ፓርቲዎችን አማክረን ነበረ። በዚህ አንሳብ ትስማማላችሁ አትስማሙም ብለን ጠርተን አማክረን ነበር። የሚስማሙ አሉ፣ የማይስማሙም ደግሞ ይሄ የመጀመሪያ የምንሰጠው ቅድሚያ የምንሰጠው ጉዳያችን አይደለም ብለው የወጡም አሉ። ግን ብዙሃኑ ፓርቲዎች በአዲስ አበባ ጉዳይ ላይ ኢንተረስት አላቸው። ግን እንደ ባልደራስ ይዞት ይሄን ጉዳይ ይዞት እስከመጨረሻው እስከዳር ያደፍ የሚፈልግ ፓርቲ አለ ብዬ እንጃ። ለመናገር አላቀም ካለ አላቀም፣ ግን ለመናገር አልደፍርም። ምክንያቱም ትልቁ አጀንዳው ባልደረስ አዲስ አበባ ለመሻን ደረሰ እንደተስተዳደር የራሱ የሆኑ ሰዎች እንደተጠጥሯት ማድረግ ነው። ከአሜሪካ ማስተዳደር ጦስ ጋር ምናምን ተያይዞ በሚነሱ ኢሹዎች ነው ይህን የተሻለ ለማድረግ ባልደረስ እየጣረ ያለ ፓርቲ ነው ብዬ ነው የማስበው ከሌሎቹ አንጻር።
አሁን ስትጠቅሺ አዲስ አበባ ራሷን በራሷ ታስተዳድር ከሚሉ ፓርቲዎች ብዙ አሉ፣ ከነዚህም ውስጥ አብን ብለሽ ነበር። አብንና እናንተ ታዲያ ምን ለያያችሁ? አንድ አይነት አቋም ካላችሁ በአዲስ አበባ ጥያቄ ላይ?
በአዲስ አበባ ጉዳይ ላይ አንድ አይነት አቋም ነው ያለን። ሌሎችን ፓርቲዎች አሉ፣ ለምሳሌ ኢጋሞ ንግግር ላይ ያለን ማለት በአዲስ አበባ ጉዳይ ላይ ኢንተረስታለን እኛም አዲስ አበባ ራሷን በራሷ እንድታስተዳድር እንፈልጋለን የሚሉ የጋምቤላ ሌሎችን ፓርቲዎች አሉ። አሁን በንግግር ላይ ያለን አሉ። አሁን አብን እንደዚህ ስላለን ስለተስማማን አብረን ለመስራት ወስነን አብረን እየሰራን ነው።
ስለዚህ ከጋምቤላም ጋር አብራችሁ እየተነጋገራችሁ ነው ማለት ነው? በአዲስ አበባ ላይ አንድ አይነት አቋም ስላላችሁ
ሌሎች ከሌሎች ፓርቲዎች ከአብን ጋር ኦልሬዲ ስራ ጀምረናል።
ኦኬ።
ከሌሎች ፓርቲዎችም ጋር እንደዚህ እየተነጋገረ ነው። አሁን ወደፊት ይፋ የምናደርገው ይሆናል።
የኦሮሞ ድርጅቶች ጋር ይሄንን ሙከራ አድርጋችኋል?
አድርገናል።
ምን መልስ አገኛችሁ?
ለምሳሌ ኦፌኮ መድረክ የሚባል ፓርቲ ውስጥ ነበሩ።
አዎ።
ያው ስብሰባዎች ላይ አልተገኙም ማለት ነው።
ኦኬ ኦኬ። ዘቢባ
አልፈለጉም ማለት ነው?
እናንተ ግን ጋብዛችኋቸዋል?
ጋብዘናል። አዎ፣ ብልጽግናን ጨምሮ በአዲስ አበባ ጉዳይ አዲስ አበባ የሁሉም ትሁን ብለን ሀሳብ አቅርበን እንደውም ጥናት ሁላ ተጠንቶ ፔፐር ቀርቦ በዚህ ጉዳይ ላይ እንድንወያይ ተጋብዞ ነበረ። አልመጡም። የመጡ አሉ፣ የመጡም የተረዱ አሉ፣ ያልተረዱም ደግሞ እኛ ቅድሚያ የምንሰጠው ነገር አይደለም ብለው የወጡም አሉ። ብቻ በእንደዚህ አይነት ሁኔታ እየሄደ ነበረ።
ምን ማለት ነው ቅድሚያ አንሰጠውም? የአዲስ አበባ ራሷን ታስተዳድር በራሷ የሚለውን ቅድሚያ አንሰጠውም ማለት ምን ማለት ነው?
አዎ፣ ለምሳሌ ዜማ እንደዛ ነው ያለው። እኛ ሌሎች ጉዳዮች ነው ቅድሚያ የምንሰጣቸው ማለት ይህን ጉዳይ ቅድሚያ አንሰጠውም ብለው ነው ስብሰባውን ሰው ያወጡት። እና እንደውም ከሰማ ካላቅም ብዙ መነጋገሪያ ሆኖ ነበር።
ኦኬ እሺ። ዘቢባ፣ ብዙ ጊዜ በሶስተኛው ዓለም የዲሞክራሲ ባልጠነከረበት ሀገር ድርጅቶች፣ ፖለቲካ ድርጅቶች ሲወያዩ ወይም ደግሞ ምረጡን ሲሉ በብዛት እነሱ የሚሰሩትን ጥሩ ስራ ለህዝቡ ከማሰማት ይልቅ ተቃናቃኝ ፓርቲዎች የሚያደርጉትን መጥፎ ነገር ማጋነን ነው የሚያበዙት። እናንተ ይሄንን አይነት አሰራር እንዴት ታውታላችሁ?
ያው ቅድም እንዳልኩ መነሻ የሚሆነ አሁን እየተሰራ ያለው እየተደረገ ያለው እየሄዱበት ያለው ለምሳሌ ህገ መንግስቱ፣ ማኒፌስቶቸው፣ ሌሎች እየሄዱበት መተዳደሪያ ደንባቸው፣ ህጋቸው ምናምን ነው መነሻ የሚሆነ። ልክ ተፎካካሪ ፓርቲ ስትሆን እኮ ይህ ነገር የማልስማማበት ነገር ነው ብለህ ስታስብ ነው አይደለም? እየሄዱበት ለምሳሌ የኢኮኖሚ የጤና ምናምን የሁሉም ፖሊሲዎቻቸው ልክ አይደሉም ብለን ስናስብ፣ በዚህ መንገድ ነው መሄድ ያሉበት ብለን ስናስብ የእነሱን እንደ መነሻ እንወስደው እና ግን ለኢትዮጵያ የሚጠቅማት ለአዲስ አበባ የሚጠቅማት አማራጭ ፖሊሲ የግድ ነው። አንድ የፖለቲካ ፓርቲ ሲፎካከር አማራጭ የሆነ ነገር ይዞ ሲመጣ ነው። ስለዚህ እኛ ያ የነበረውን ነገር መወቀስ ያለበትን ወቅሰን አፕሪሼት መድረግ ያለበትን አፕሪሼት አድርገን ግን መስተካከል ያለበት በዚህ መስተካከል አለበት ብለን አማራጭ የሆኑ ፖሊሲዎቻችን አዘጋጅተናል። እሱም አሁን በቅርቡ ይፋ እናደርገውና ሁሉም እንዲያገኘው ይደረጋል።
ምርጫው እየደረሰ ነው። ይፋ የምታደርጉት ጊዜው አይረፍድባችሁም?
አሁን በዚህ ሳምንት ኔክስት ዊክ ይፋ ይደረጋል።
ማለት ማኒፌስቶአችሁን ነው? እንዴት?
አዎ፣ ማኒፌስቶችን አማራጭ አስታወቻችን ማለት ነው።
ኦኬ ዘቢባ እንግዲህ ልናልፈው የማንችለው አንድ ጥያቄ ይኖረናል የድርጅቱ መስራችና መሪ እስክንድር ደስታና ጓዶቹ አማራራ ባሎች አሁንም በስብ ላይ ናቸው ስለዚህ ምን የምትይናለሽ
ያው ስለነሱ ምለው ነገር ቢኖር ያው በፍትህቶች ሰርቪስ ይህ ጊዜ እየተሰቃዩ ነው ያሉት ወጥተው መመረጥ ይፈልጋሉ ምርጫውን መሳተፍ ይፈልጋሉ ግን ያለው የአስተዳደር ሁኔታ አልፈቀደም ግን ምንም ቢሆን ምንም ባልደራስ እነሱ እዚህ ከኛ ጋር ባይሆኑ ምንም ቢሆን አመራሮች ምንም እዛ ቢሆኑ ለኛ ትልቅ ከባድ ነገር ቢሆንም ግን የተሻለ ነገር እየሰራን ነው ለኢትዮጵያ ለአዲስ አበባ አማራጭ ተስፋ አቅርበን ምርጫውን እንሳተፋለን እናሸንፋለን እነሱ እዛ ቢሆኑ አሉ ሰዎች የተሻሉ ሰዎች በደንብ የሚሰሩ ሰዎች ጎበዝ ሰዎች አሉ ምርጫውን እንግዲህ ተሳትፈን ጥሩ ውጤት እናመጣለን የሚል ሀሳብ አለኝ
አንድ ጥያቄ ሌላ ጥያቄ ምንድነው ብዙም ጊዜ ይሄንንም ሬዲዮ ያነጋገረው ለምንድነው የአዲስ አበባ ምርጫ የአዲስ አበባና የድሬዳዋ ምርጫ ከሌሎቹ ምርጫዎች ከሀገሪቱ ምርጫዎች አንድ ሳምንት በኋላ የሆነበት ምክንያት ይሄንን መልስ ታውቃላችሁ ይሄንን ምክንያቱን
ያው ካሁን ደና ሳምንት ምክንያት አልሰጡንም በእኛም ይሄን ነገር ተቃውመን ለምርጫው ተቀጣጥ ያስገብተናል ከደብዳቤውም በተጨማሪ የተቋቋመ ከምርጫው ጋር ተያያዘ የሚያየ ከህግ አንጻር የሚያየ የተቋቋመ እንትን አለ እዛም ላይ አቅርበናል እስካሁን እንግዲህ መልስ አልሰጡንም ግን ይህ ነገር ተቃውመን መኬድ ባለበት ህጉን ጠብቆ መኬድ ባለበት ሁኔታ ከምርጫ ቦርድ ጋር ጥያቄና መልስ እየጠየቀን እየመለሱልን ነበረ ግን አሳማኝ የሆነ ይሄ የሆነበት ምክንያት በቃ ለዚህ ነው ብሎ አሳማኝ የሆነ ነገር አልሰማንም እስካሁን ምንም የለም ያው አንቀየውም ነው ያሉት እንግዲህ እንዴት ማድረግ እንደሚቻል አላውቅም
ለምንድን ነው የሚለውን አልመለሱላችሁም ለምንድን ነው የሚለውን አልመለሱላችሁም ኦኬ ኦኬ በመጨረሻ እንግዲህ በዚህ በስዊድን እና በሌሎች የአውሮፓ አሜሪካ ሀገሮች ሬዲዮ በኢንተርኔትም ሆነ በሌላ እንትን ለሚያዳምጡ ኢትዮጵያኖች ወጣቷ ዘቢባ ኢብራሂም የምታስተላልፊው ምን መልእክት አለ?
ያው እኔ የምፈልገው መልእክት ቢኖር ለኢትዮጵያውያን ሀገራችን ታማለች ሁሉም የራሱን ነገር ማበርከት አለበት ብዬ ነው የማስበው። ምክንያቱም ሰው እየተገደደ ነው። በየቀኑ የማያባራ በቃ ማለት ለመስማትም በሚዘገንናል ሰው እየሞተ ነው። በጣም በብዙ የሚቆዩት በቀን ውስጥ በቃ ቢያንስ ከአስር ሰው በላይ ምናምን እንደዚህ ይሞታል እንደዚህ በአደጋም በምንም በምንም ብቻ ኢትዮጵያ ውስጥ የሚፈጠረው ነገር እየተፈጠረ ያለው ነገር በጣም ያሳዝናል። በጣም እና የተሻለ ነገር እንዲኖር ሁሉን መረባረብ አለበት ብዬ ነው የማስበው። ማለት ምን ላድርግ እኔ ኢትዮጵያ እንድትስተካከል የተሻለ ነገር እንዲኖራት ሰው የማይሞትበት ቅስመ ኢኮኖሚያችን ብቻ የምናስብበት ጊዜ እንዲመጣ ምን ላድርግ ብሎ እያንዳንዱ ሰው ራሱን መጠየቅ አለበት የሆነ ነገርም ማበርከት አለበት ብዬ ነው የማስበው።
ውጭ ያሉት ምን ማድረግ ይችላሉ ብለሽ ትገምቻለሽ?
ባላችሁም ማለት መደገፍ ያለባችሁን ማወቅ አለባችሁ። ለኢትዮጵያ የተሻለ ነገር የሚሰራላት ማን ነው የሚለው ነገር በደንብ መለየት አለባችሁ። የተሻለ ነገር እንዲመጣ ቢያንስ የምንመራበትን ህግ ማሻሻል ይቻላል። ለኢትዮጵያ ብቻ በማንኛውም ረገድ የተሻለ ነገር ማምጣት ይችላሉ። አቅም አላቸው ግን ሁሉም ሰው ዝም ማለት የለበትም።
በጣም ጥሩ። ከመላያታችን በፊት አንድ ሰው ደውላው ነው የጠየቀኝ፣ አንቺ ወጣት ነሽ ሙስሊም ነሽ ያንግ ነሽና አሁን ለምርጫ ስትወዳደሪ ምን አይነት ሪአክሽን ነው የምታገኘው ከህዝቡ? ህዝቡ እንዴት ነው የሚያይሽ የሚለውን ጠይቁልኝ ብሎኛል።
እንግዲህ ያው እሱን ህዝቡ እንደምን እንደሚያይ የማጠው ቢያንስ የሆነ ስቴት ሄድን በኋላ ነው ግን እኔ ጥሩ አመለካከት ይኖረዋል ብዬ ነው የማስበው። ኤክስፐርት እኔ ጥሩ አመለካከት ምክንያቱ ወጣቶች ሲኖሯት የተሻለ ነው ማለት ያው ልምድ አስፈላጊ እንደሆነ ባምና ግን የተሻለ አስተሳሰብ እንዲመጣ የተሻለ ነገር እንዲመጣ ወጣቶችን በዚህ ነገር ላይ ቢሳተፉ ጥሩ ነው ብዬ አስባለሁ።
ቅስቀሳ ስታደርጊ
ገመሰራለሁ ብዬ አስባለሁ።
ቅስቀሳ ስታደርጊ ሰው ይመጣል ምን ይላል ያንን ለማወቅ ነው የፈለገው አድማጭ።
ኦኬ ወይ ቅስቀሳ ገና እየጀመረ ነው ያው እኔ አሁን ሶሻል ሚዲያ ላይ በማየው ጥሩ አመለካከት ነው ያለው ማለት እስካሁን ይወተን ነው መቅስቀስ ስለጀመረ አሁን ኔክስት ዊክ ነው የምንጀምረው። ግን አሁን ለምሳሌ ሶሻል ሚዲያ ላይ ካልከኝ ጥሩ አመለካከት አለው ጥሩ ነው።
ኦኬ ዘቢባ እንግዲህ ወደፊት ድልገጥሞን ተመለሰን እንገናኘን ይሆናል በቀጭኑ ስቦ መልካም ምድል ላንቺም ለድርጅሽም እንመኝልሻለን ጤና ይስጥልን።
እሺ በጣም ነው ማመሰግነው እኔ ስለጋበዛችሁኝ በጣም አመሰግናለሁ መልካም ጊዜ
ጤና ይስጥልን።
አድማጮቻችን ፕሮግራማችን ሊጠናቀቅ አንድ 4-5 ደቂቃ ያህል ቀርቶታል። ከሚቀጥለው ሳምንት እንግዲህ በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ እያልን እንሰናበታችኋለን። መልካም ሳምንት።
Yenes besoalle kamelamet bainige pamude
Fandi yeta.